ምን እንደሆነ ምንወስደውን ነገር ልናውቅ ይገባል። እግዚአብሔር የተመሰገነ ይሁን። የጌታችን መታሰቢያ ማለት ትልቅ ነገር ነው አይደል? በመታሰቢያ ስንት ነገር ታስታውሳላችሁ? ስንት ነገር በህይወታችሁ ታስታውሳላችሁ? አንዳንድ ነገር ፎቶግራፍ ሊሆን ይችላል፣ ሐውልት ሊሆን ይችላል፣ ቦታና ስፍራ ሊሆን ይችላል። መታሰቢያ ትልቅ ነገር ነው። አንድ ነገር ያስታውሳል። አንዳንድ ሰዎች ክፉ መታሰቢያ አላቸው። በጣም አቢዩዝ የተደረጉ ሰዎች መጥፎ የሆነ ትዝታ ይቀሰቀስባቸዋል እና አቢዩዝ ያረጋቸው ሰው የሚቀባው የነበረውን ሽቶ ሌላ ሰው ተቀብቶ ሲያዩ ያች ጉዳታቸው ይቀሰቀሳል። እና የሰው አይምሮ በተፈጥሮ የዱሮውን ነገር እንደገና መኖር ይችላል። የሰው አይምሮ የዱሮውን ነገር ሲኖር በጣም የሚያስገርም ባህሪያቶች አሉት። አንድ ጊዜ ኤክስፐሪመንት ያደረጉ ኒውሮሳይንቲስቶች አንድ ሰዎች ላይ ኤሌክትሮድ ፕሮብ ማለት የሰውን ብሬን ሴል ስቲሙሌት የሚያረጉ ነገሮች ተክለው በሰው ብሬን ውስጥ ያለውን ፋንክሽን ለማጥናት ያንን ስቲሙለስ እንደ ኤሌክትሪካል የሆነ ስቲሙለስ ከተው ሰዎቹ እንዴት ቢሄቭ እንደሚያረጉ ይመለከቱ ነበር። እና በአንድ ወቅት ያንን ስቲሙለስ በዛ አንድ ሰው ላይ ሲከቱ ሰውዬ ሙዚቃ እየሰማ አንገቱን ማወዛወዝ ጀመረ። እና ምንድን ነው ሲሉት ሙዚቃ እሰማለሁ አለ። እንደውም ቤት አቅጣጫ ሁሉ እንደሚሰማ ሁሉ መናገር ጀመረ። እና ምንድን ነው የሆነው? በዛ ሩም ውስጥ እሱ የሚሰማው ሙዚቃ እነሱ የሚሰሙት የለም። ሙዚቃው የት ነው የተጫወተው? ብሬን ውስጥ ነው። እና ያ ኤሌክትሪካል ስቲሙላይ ብሬን ውስጥ ገብቶ ከዚህ በፊት የሰማውን ሙዚቃ ሪፕሌይ እንዲያደርግ አድርጎታል ማለት ነው። እና ሳይንቲስቶቹ እንደነዚህ ባሉ አይነት ጥናቶች ላይ ተመስርተው ምን ኮንክሉድ አደረጉ? የሰው አይምሮ ነገሮችን እንዴት እንደሚያስቀምጥ ተመለከቱ። የሰው አይምሮ ነገሮችን ሲያስቀምጥ በፋይል ሲስተም እኛውን ስናስቀምጥ፣ ለምሳሌ ቤታችሁ ካቢኔት ካላችሁ ፋይል የምታስቀምጡበት፣ የባንክ ነገር በባንክ ነው የሚቀመጠው፣ የሕክምና በሕክምና ነው እንግዲህ ካልዘበራረቃችሁት በስተቀር አይደለም። እና የትምህርት ቤት ነገር የትምህርት ቦታ ነው የሚቀመጠው፣ ፎቶግራፍ የምታስቀምጡ ከሆነ ፎቶግራፍ ጋር ነው። እና ካታጎራይዝ እናረገዋለን። ሁሉም ነገር አግባብ በሆነ መልክና ስም ተደራጅቶ ነው የምናስቀምጠው። ፋይል ስናስቀምጥ አራምባና ቆሞ እንደተገኘ አናስቀምጥም። ይሄንን ባህሪ እኛ ያገኘ ነው የእግዚአብሔር አይምሯችንን ሲቀርጸውና ሲሰራው ካለ ባህሪ የተገኘ ነው። የሰው አይምሮ ነገሮችን ሲያስቀምጥ ካታጎራይዝ አድርጎ ነው የሚያስቀምጠው። እና ከአንድ ሁኔታ ጋር የሚያያዙ ነገሮችን በሙሉ አብሮ ያያይዛቸዋል። እያያያዘ ያስቀምጣል። ባይ ዘ ወይ በአይምሯችን ውስጥ ብዙ ነገር ተቀምጧል። በጣም ብዙ ነገር ከልጅነታችሁ ጀምሮ ያለ ነገር አይምሯችሁ ውስጥ አለ። እና ይሄ የተቀመጠውን ነገር አሉ እነዚህ ሳይንቲስቶች ብዙ ጥናት አጥንተው፣ እኔ ብዙ ጊዜ በካውንስሊንግ በሰዎችን ሳገለግል እጅግ በጣም ብዙ ጠቅሞኛል፣ ልነግራቸው አልችልም። እና ይሄ ውስጣቸው የተቀመጠውን ነገር ብሬናቸው ሪፕሌይ ሊያደርገው የሚችልበትን ሁኔታ ይናገራሉ። ለምሳሌ ልበላችሁ፣ ሀዘን የተቀመጠበት ቦታ ሀዘን ካለ ሌላ ሀዘን ሲመጣ ያ ሀዘን ያንን የዱሮውን ሀዘን ይቀሰቅሳል። አይታችሁ እንደሆነ ለቅሶ ቤት ሰዎች ለሰው ለቅሶ ሊደርሱ ሄደው ስለ ማን ያለቅሳሉ? ስለ ራሳቸው፣ ስለ ቆየ ዘመዳቸው ያለቅሳሉ። ለምንድን ነው? ያን ሰው ሀዘኑን ቀስቅሶባቸዋል ማለት ነው። ግልጽ ነው። እና ተመሳሳይ ነገሮች ምናልባት ሀዘናቸው የሆነው ከአስር ዓመት በፊት ከአስራ አምስት ከሀያ ዓመት በፊት ከሰላሳ ከአርባም ሊሆን ይችላል ባይ ዘ ወይ እና ነገር ግን አሁን የሚገጥማቸው ሀዘን ግን ከአርባ ዓመት በኋላ ከሰላሳ ዓመት በኋላ የሚገጥማቸው ሀዘን የአርባ ዓመት በፊቱን ሀዘን ጋር አብሮ አሶሴትድ ይሆናል። ሀዘን ሀዘን ሆኖ ማለት ነው። ልክ እዛ ውስጥ ሲመጣ እዛ የተቀመጠውን ሀዘን ትሪገር ያደርገዋል፣ ይቀሰቅሰዋል። በዚያን ጊዜ ብሬን የሰው ጭንቅላት ራሱን ያታልላል ይላሉ ሳይንቲስቶቹ። እንዴት ነው የሚያታልለው? ሰዎቹ የሚያስተውሉ ካልሆኑ በዛ ሀዘን ውስጥ ይገባሉ። እና ልክ ያንን ሀዘን ሲያዝኑ አንዳንዶቹ ክሊኒካል የሆነ ዲፕሬሽን ሊያመጣ እስከሚችል ድረስ በዛ ሀዘን ጨለማ ውስጥ ይገባሉ። እና ከዛ ውስጥ መውጣት ሁሉ ያቅታቸዋል እና ለቀናት ሁሉ አብሯቸው ሊከርም ይችላል። አንድ ኤግዛምፕል ንገራቸው። አንዲት ሴት በአንድ ወቅት በከተማ ውስጥ ትሄድ ነበር እና እየሄደች እያለች በከተማ ውስጥ ሙዚቃ ተሰማለች። ስትሰማ ወዲያውኑ በሐዘን ውስጥ ትገባለች። በጣም ሐዘኗን በአይምሯ አውጥታ ወርዳ አናላይዝ አርጋ ምክንያቱ ይሄ ነው ማለት አልቻለችም። ግን በዛ ሐዘን ውስጥ ገባች። ጭልም አለባት እና ለምን እንደምታዘን ለራሷ ልትረዳ አልቻለችም። ምክንያቱ ልታገኝ አልቻለችም። እና ሐዘኑ ዋለ አደረ ቆየ። እንዴም እንድነ ይሄ ነገር አለች። እና በጣም እየከበዳት ስለመጣ ካውንስለር ጋር ሄደች። እና ካውንስለሩ ጋር ሄዳ ስትነግረው ምን አላት? ይሄ ሐዘን ይሄ ሙዚቃ ካንቺ የህይወት ታሪክ ጋራ ከሐዘን ጋር የሚያዝ ነገር አለው። እና አሁን በ40 አመት እድሜ ውስጥ ነበረችና በ40 አመት እድሜ ውስጥ ፈልገሽ ካጣሽ ይሄን ምክንያት በ30 አመት ፈልጊ። በ30 አመት እድሜ ውስጥ ካጣሽ በ20 ቤት ፈልጊ። በ20 ቤት ካጣሽ በ10 ቤት ፈልጊ። በ10 ቤት ካጣሽ ወደታች ሁሉ ወርደሽ በተቻለ መጠን ፈልጊ አላት። ይሄን አሳይመንት ሰጥቷት ሴቲቱ የፈለገች ስትሄድ አገኘችው። ለካይን ሙዚቃ የምትጫወተው የሷ እናቷ ነች። እናቷ የሞተችው በ4 እና 5 አመት እድሜዋ ጊዜ ነው የሞተችው። ስለዚህ እናቷ ስትጫወት ያን ሙዚቃ ከእናቷ የሰማች ከእናቷ ጋር ባደገችበት ጊዜ እናቷ ስትሞት ይሄ ታሪክ አብሮ ተያይዞ ነው በውስጧ የተቀመጠው። እና የሐዘኗን ምክንያት አየች። እና ያ ካውንስለሩ ምን አላት? ይሄን ሐዘን አሁን አዘንሽ ማለት ብሬንሽ ያኔ የነበረውን ሐዘን ሪፕሌይ ነው ያደረገው። ለምሳሌ ልበላችሁ አሁን እኔ እናንተ ብዙዎቻችን የምንወዳቸውን ሰዎች አተናል እና የዛሬ 8 ዓመት በፊት የነበረ የቀብር ፕሮግራም አውጥተን በቪዲዮ ብንመለከት ድንኳን አንተክልም ለቅሶ አንቀመጥም አይደል? ልክ እንደዚሁ በቃ ያንን ግን ስናይ አይናችን ሊረጥብ ይችላል፣ ትዝታ ይቀሰቀስብናል፣ መንፈሳችን ሐዘን ሊመታ ይችላል። ነገር ግን የምናየው ቪዲዮ ግን ያለፈ እንጂ ያሁን ነው ብለን አናየም። አንዳንድ ጊዜ ግን ሰዎች ይሄ በተለይ በልጅነት አቢዩዝድ የተደረጉ ሰዎች ወይም በልጅነት ሐዘን ውስጥ የገቡ ሰዎች ብሬናቸው ፕሌይ በሚያደርግበት ጊዜ አዋቂ ሆነው የደረሰባቸው ነገር ስላልሆነ በልጅነት የገጠማቸው ስለሆነ ራሽናላይዝ የሚያደርጉበት አቅም ስለሌላቸው ሐዘናቸው የአሁን ሆኖ ነው የሚታያቸው። ብሬናቸው ሄልፕለስ ይሆንና የአሁን ያደርገዋል ማለት ነው። ትዝታ ብዙ ጊዜ መልካም ትዝታዎች አሉ እና የምናያቸው ነገሮች የምንመለከታቸው ነገሮች ብዙ ነገር በሕይወታችን ይቀሰቅሳሉ። በጣም መንፈሳዊ ለሆኑ ለእግዚአብሔር ሰዎች የጌታን መታሰቢያ ሲወስዱ በብዙ ትዝታ ይመሰጣሉ። በጣም እጅግ በከበረ ትዝታ ይመሰጣሉ። የጌታ ኢየሱስ ክርስቶስን ሞቱን ይመለከታሉ። ጌታ ኢየሱስ ክርስቶስ ስለ እነርሱ የከፈለውን ዋጋ ያስባሉ። እና በእንደዚህ ያለ አይነት ተመስጦ ውስጥ ሆኖ ምን ያደርጋሉ? ከጌታ ከኢየሱስ ክርስቶስ ጋር ይቀራረባሉ። መታሰቢያ ሲወስድ ሰው ዝም ብሎ በድን ሆኖ መውሰድ በጣም ጥሩ አይደለም። መታሰቢያው የቆመለትን ነገር፣ መታሰቢያው የሚያመለክተውን ነገር፣ መታሰቢያው የሚያስታውሰውን ነገር መመልከት ይኖርብናል። ጌታ ኢየሱስ ክርስቶስ ለእኔና ለእናንተ በተሰዋው መስዋዕት የተከፈለውን ዋጋ በአንክሮ ማየት መቻል አለብን። እግዚአብሔር የተመሰገነ ይሁን። ይሄንን እያየው ያና ይሄ አንድ ሆነብኝ ይቅርታ። እግዚአብሔር የተመሰገነ ይሁን። ስለዚህ የጌታችን ኢየሱስ ክርስቶስን መታሰቢያ በተመለከተ ዛሬ ትምህርት ነው ማስተምረው፣ በትምህርት መልክ ነው ማስተምረው። በተለያዩ ቤተክርስቲያናቶች ውስጥ ብዙ ምስጢራት ብለው የሚሏቸው አሉ። የጌታ እራት መንፈሳዊ ምስጢርነት አለው። ምስጢር የሚለው ቃል ምስጢር ብለን ስንል መንፈሳዊውን ዓለም የማናየውን ነገር ሊታይ በሚችል ነገር ሲምቦላይዝ አድርጎ የሚያስቀምጥልን ምሳሌያዊ የሆነ መልእክት አለው ማለት ነው። ስለዚህ በተለያዩ ቤተክርስቲያናቶች ውስጥ የሚሰጡ ትምህርቶች አሉ እና እነዚህ ትምህርቶች ምስጢራቶቻቸው በእኛ በኢቫንጀሊካል የጌታ ኢየሱስ ክርስቶስ በወንጌል የሰጠን የጥምቀት ስርዓትና የምንድን ነው የጌታ እራትን ነው ምስጢራት ብለን የምንለው። ሌሎች ምስጢራቶች ከዛ በኋላ የመጡ እያንዳንዱ ቤተ እምነቶች በተለይ ሳክራሜንታል የሆኑ እንደ ኦርቶዶክስ፣ ካቶሊክ ቤተ ክርስቲያኖች ያሉት ብዙ ምስጢራቶች አሏቸው። እነዚህ ምስጢራቶቻቸው በርካታ ናቸው ስንመለከታቸው እና እነዚህ ምስጢራት ስንመለከት ስማቸውን እዚህ ላይ እንድትዋቸው ምስጢረ ጥምቀት፣ ሚስጥረ ሜሮን። ሚስጥረ ሜሮን ማለት ቅባተ ሜሮን ሰው ከተጠመቀ በኋላ የሚቀባው ቅዱስን ቅባት ያሳያል። የመንፈስ ቅዱስን ምልክት የሚያመለክት እንደሆነ አድርገው ይወሰዳል። ሚስጥረ ቁርባን አለ እና ይሄንን የጌታን ራት ቁርባን ነው የሚሉት። ይሄንን ነገር ጥቂት ዘረዝራቸዋለሁ። ቅዱስ ቁርባን የሚስጥራት ሁሉ መደምደሚያ ነው ብለው ያምናሉ። ከብዙዎቹ ሚስጥራቶች ከሰባቱ ሚስጥራት ከፍተኛ ስፍራ የሚሰጠው ሚስጥረ ቁርባን የሚባለው ነው። በካቶሊክ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ አለ እና ይሄንን እንመለከታለን። ሚስጥረ ክህነት አለ። ሚስጥረ ክህነት ማለት ካህናቶች ኦርዴንድ የሚሆኑበት አገልጋዮች የሚሾሙበት ማለት ነው። ሚስጥረ ተክሊል ማለት ሰዎች በጋብቻ የሚጣመሩበት ነው። በየቤተክርስቲያኑ እንዲያሉ ስርዓቶች አሉ። ሚስጥረ ንስሐ አለ እና ሚስጥረ ንስሐ ሰዎች በመምህረ ንስሐቸው ፊት ቀርበው ንስሐ የሚገቡበት ነው። እና ሚስጥረ ቀንዲል በቀሳውስ በጳጳሳት የሚፈጸም ስርዓት ነው። ይህም በነፍስም ሆነ በስጋ ደዌ ለታመሙ መፈወሻ የሚደረግ ነው። እና ስማቸው ሚስጥራት የተባለበት ምክንያት እንግዲህ ስንመለከት በአይን የማይታየውን የመንፈስ ቅዱስን ስጦታዎች በእነዚህ ሚስጥራት አማካኝነት ሰዎች ያዩአቸዋል ማለት ነው። ስለዚህ ከዚህ የተነሳ ሚስጥር ብሏቸዋል። የሚወክሉት ነገር የማይታየውን ነገር ድብቅ የሆነውን ስለሚሆን ማለት ነው። እንግዲህ በጌታ ቃል ላይ ብቻ ተመስርተን ስንመለከት ሁለቱን ሚስጥራት ነው እኛ የምንመለከተው። ሌሎቹ ስርዓቶች የሚደረጉት ሐዋርያት ሲያደርጉ አናያቸውም። በመጽሐፍ ቅዱስ ውስጥ በአዲስ ኪዳን ውስጥ የሉም። ስለዚህ ቤተ ክርስቲያን በየጊዜው ያመጣቻቸውን ነገሮች ሁሉ በመጽሐፍ ቅዱስ ላይ ጫና እናመጣም ማለት ነው። በሌሎች ቤተ እምነቶች ምንድን ነው መጽሐፍ ቅዱስን የእግዚአብሔር ቃል እንዳለ እንደኛ ቢያምኑም ትራዲሽን የሚል ነገር አለ። ትራዲሽን ልክ እንደ መጽሐፍ ቅዱስ ስልጣን ያለው አድርገው ስለሚወስዱ የሚሄዱት ነው። እኛ በኢቫንጀሊካል እምነት ውስጥ ሶላ ስክሪፕቹራ ወይም መጽሐፍ ቅዱስ ብቻ ባዮች ነን እና ትራዲሽንን ከመጽሐፍ ቅዱስ ጋራ ወይንም ልክ እንደ መጽሐፍ ቅዱስ በሚወሰድ መልክ አንመለከትም ማለት ነው። እንግዲህ እነዚህ ሚስጥራቶችን ሁሉ ካየን እንዲሁ ለመንደርደሪያ እንዲሆናችሁ ነው የጌታ እራትን በተመለከተ የጌታን መታሰቢያ የተጠራባቸውን መጠሪያዎች በሙሉ እንመለከታለን። እግዚአብሔር የተመሰገነ ይሁን። የጌታ እራት እዚህ ላይ ትንሽ ፓወርፖይንቱ ላይ ትራንስንትን ኤክስፖርት ያላረገልኛለ እዚህ ላይ አሳያችኋለሁ። የጌታ እራት የተጠራባቸው መጠሪያዎች፣ የጌታ እራት የሚለውን ቃል ራሱ የጌታ እራት መጠሪያ ነው። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 20 ላይ ብትመለከቱ በምትሰበሰቡበት ጊዜ የምትበሉት የጌታን እራት አይደለም ይላል ጳውሎስ። ስለዚህ እነዚህ የቆሮንቶስ ክርስቲያኖች ተሰብስበው የጌታን መታሰቢያ ሲወስዱ ጳውሎስ የጌታ እራት በማለት እንደጠራው እንመለከታለን። ይሄ የተባለበት ምክንያቱ ምንድን ነው ብንል መጽሐፍ ቅዱስ ጌታ ኢየሱስ አልፎ በተሰጠባት ምሽት ፋሲካ በሚከበርበት ሰዓት የሰጠው ስርዓት ስለሆነ በዚያ ምሽት የጌታ እራት ብለው አሉት። ማታ ጌታ የሰጠው ስለሆነ ራትነቱ ከሌላ መንፈሳዊ ምስጢር ጋር የተያዘ ሳይሆን ከተሰጠበት ጊዜ ጋር የተያዘ እንደሆነ እንመለከታለን። ሌላ የጌታን ራት ሲጠራ የምናየው እንጀራውን ይላል። ወይም በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ብትመለከቱ እንጂ በሐዋርያት ትምህርትና በህብረት እንጀራውን በመቁረስ በጸሎትም በየጸሎቱም ይተጉ ነበረ ይላል። ስለዚህ እንጀራውን በመቁረስ ሲል ምን ማለት ነው? ጌታ ኢየሱስም ምን አረገ? ህብስቱን አንስቶ ምን አረገ? ባረከ፣ ቆርሶ ምንካችሁ ብሎ አለ። እየቆረሱ ይወስዱ ነበር። እና እንጀራ የሚለው ቃል የመጽሐፍ ቅዱስ ቃል በአማርኛ መጽሐፍ ቅዱስ ላይ የምናየው ብሬድ ማለት ነው እንጂ ሚድል ኢስት ውስጥ በዚያን ዘመን እንጀራ አለ ብላችሁ እንደማታስቡ ተስፋ አረጋለሁ። እና ብሬድ ማለት ነው። ግን ሲተረጎም ሁልጊዜ እያንዳንዱ አገር ባለው በሚገባው ቋንቋ ስለሆነ ብሬድ እንጀራ ማለት ብለው ነው የተረጎሙት። እና ህብስት ነው እና ቂጣ ነው፣ እርሾ የሌለበት ቂጣ ነው ወስደው የተካፈሉት። ስለዚህ ጌታ ኢየሱስ ክርስቶስ ያንን ብሬዱን ቆርሰው እንዲወስዱ አድርጓል። በዛ ምክንያት እንጀራውን በመቁረስ ወይም ዳቦውን በመቁረስ የሚል አባባል አለ እና እንጀራውን ለመቁረስ ይሄዳለው ይባባላሉ። በዛን ዘመን የነበሩ ክርስቲያኖች የጌታን እራት ዛሬ ወስዳለው ይላሉ። በዚህ አይነት አባባል ይጠሩት እንደነበረ መታሰቢያውን እናያለን። ሌላው ደግሞ መጠሪያ ቅዱስ ህብረት የሚል ነው። ቅዱስ ህብረት ወይም ሆሊ ኮሙኒየን የሚባለው ነው። በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 እስከ 17 ላይ ስንመለከት አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን ሁላችን ያን አንዱን እንጀራ እንካፈላለንና ስለሚል በህብረት የሚወሰድ እንጀራ እንደሆነ ቁጥር 16 ስትመለከቱት የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? እና ቅዱስ ህብረት የሚለው የተወሰደው ከዚህ ሐሳብ ነው። ስለዚህ ቅዱስ ህብረት የጌታ የኢየሱስ ክርስቶስ ስጋ ጋር ህብረት ያለው ከጌታ ከኢየሱስ ደም ጋር ህብረት ያለው ቅዱስ ህብረት ብለው ይጠሩታል ማለት ነው። ሌላው ምስጋና ወይም ዩካሪስት የሚለው የብሉይን መስዋዕቶች ሁሉ የሚያስነቅ የሚተካ መስዋዕት እንደሆነ ጌታችን አባቱ ባዘጋጀለት ስጋ የተሰዋውን ጌታ ኢየሱስን የመስዋዕቱን አዘጋጅና ተቀባ አምላካችንን የምናመሰግንበት አመስግኖም ሰጣቸው ይላል አንደኛ ቆሮንቶስ 14:24 ላይ። ስለዚህ በምስጋና እግዚአብሔር ሆይ ስለ ወይኑ ስለ ህብስቱ አመስግኖ ሰጣቸው የምስጋና ማዕድ መሆኑን እግዚአብሔር ለልጁ ስጋ አዘጋጀለትን እግዚአብሔርን አንድያ ልጁን የሰጠን እግዚአብሔርን አመስግነን የምንወስድበት መታሰቢያ እንደሆነ ያሳየናል ማለት ነው። በሁለቱም ጊዜ ጌታ አመስግኗል። ጌታ ህብስቱንም ሆነ ጽዋውን አመስግኖ ነው የሰጠው። ስለዚህ ምስጋና is very important። ለምን ይሄን መታሰቢያ ስንወስድ እዚህ በቤተ ክርስቲያን የተዘጋጀ ነገር አይደለም እናየው። እግዚአብሔር ለልጁ ያዘጋጀለትን ስጋ እናስባለን። ህብስቱ ከስጋው ጋራ ጽዋውም ምንጠጣውም ከደሙ ጋራ ህብረት ስላለው እግዚአብሔርን ልጁን የሰጠንን እግዚአብሔርን የምናመሰግንበትን ሁኔታ ያሳየናል። እግዚአብሔር የተመሰገነ ይሁን። የጌታ ራት የተሰጠበት ጊዜያቶችን እንመለከታለን። የተሰጠው የጌታ ራት ደቀ መዛሙርቱ በፋሲካ ምሽት ነበረ የወሰዱት እና በማዕድ ተቀምጠው ሳሉ ነው። ልብ በሉ፣ ይሄ በጣም ይረዳናል። ብዙ ቤተክርስቲያን የጌታን ራት ለመውሰድ እያንዳንዱ ቸርች በኢቫንጀሊካሉም የየራሳቸው ነገር አላቸው። አንዳንዶች ጾምና ጸሎት ለቀናት ሁሉ አውጀው ነው የሚወስዱት። አንዳንዶች በጾምና በጸሎት ሁሉ በባዶ ሆድ በባዶ አፋቸው መውሰድ ነው የሚፈልጉት። እነዚህ ነገሮች ሰዎች ከቤተክርስቲያን ያመጡት ትራዲሽን ነው እንጂ መጽሐፍ ቅዱሳዊ አይደለም። ጌታ ኢየሱስ ክርስቶስ መታሰቢያውን የሰጠው በፋሲካ ምሽት ነው። የፋሲካ ማዕድ በልተው ከጨረሱ በኋላ ነው የሰጣቸው። በማዕድ ተቀምጠው ሳሉ ነው። ጌታ ኢየሱስ አልፎ በተሰጠበት ምሽት ነው። ከዛ በኋላ ጌታ ኢየሱስ ወደ ጌተሰማኔ ነው የሄደው ወገኖቼ። ስለዚህ የተሰጠበትን ጊዜ ማየት እጅግ በጣም መልካም ይሆናል። ማቴዎስ ላይ ስንመለከት ምዕራፍ 26 ቁጥር 26 ላይ ሲበሉም ኢየሱስ እንጀራን አንስቶ ባረከ ቆርሶም ለደቀ መዛሙርቱ ሰጠና እየበሉ ያለ ነው ይሄን ያደረገው። አያችሁት? እንካቹ ብሉ ይህ ስጋዬ ነው። ጽዋውንም አንስቶ አመስግኖ ሰጣቸው እንዲህም አለ ሁላችሁ ከርሱ ጠጡ ስለ ብዙዎች ለኃጢአት ይቅርታ የሚፈስ ያዲስ ኪዳን ደሜ ይህ ነው ያለ እንደሰጣቸው እንመለከታለን። ስለዚህ ሲበሉ የተሰጠ እንጀራ ነው እንመለከተው ማለት ነው። ይሄንን በጣም አድርገን ማስተዋል አለብን። እና ደቀ መዛሙርቱ ይሄንን ከወሰዱ በኋላ መዝሙር እንደ ሁሉ እንደዘመሩ እንመለከታለን። ጌታ ኢየሱስ ክርስቶስ በእንደዚህ ያለ መልክ እንደሰጣቸው እናያለን። ክብር ለእግዚአብሔር ይሁን። የተለያዩ ቤተ እምነቶች የተለያየ አይነት ስለ ጌታ ያላቸውን አመለካከቶች እንመለከታለን። እና እነዚህን ስንመለከት ትንሽ ፓወርፖይንቱን እንትን ላድርገው something happened እዚ ሁለቱ አልተገናኙም። በኦርቶዶክስ ቤተክርስቲያን ያለንባትን በሀገራችን እንግዲህ ኦርቶዶክስ ሀገር ነች ብለዋል ጠቅላይ ሚኒስትራችን። እና በእውነትም ብዙ ታሪክ ያላት ቤተክርስቲያን ነች። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ጌታ ራት ያለውን አመለካከት እንመለከታለን። ኦርቶዶክሳውያን የጌታን ራት ቁርባን ብለው ይጠሩታል። ቆረበ፣ ንቁረብ፣ መቁረብ፣ ቁርባን ምንድን ነው? ይህንን በሚሉበት ጊዜ ምን ማለት እንደሆነ ከራሳቸው መጽሐፍና መምህራን ያገኘሁትን ላንብብላችሁ። ቁርባን ማለት ከዕብራይስጥ ቋንቋ የመጣ ሲሆን የቃሉ ቀጥተኛ ትርጉም ስጦታ ማለት ነው። ይህ ማለት እንደ ኦሪቱ ቁርባን ሰው ለእግዚአብሔር ያቀረበውን ስጦታ ብቻ የሚያመለክት ሳይሆን እግዚአብሔር በተለየ ሁኔታ ለሰዎች ደህንነት ለዓለም ሁሉ የሰጠውን በስጋና በደም የመጣውን የልጁን ስጦታ ያስገነዝባል። ስለዚህ ለዓለም መድኃኒት ሆኖ የተሰጠው በጸሎተ ሐሙስ ማታ ወደ ጌታ ስጋና ደም የተለወጠው ህብስትና ወይን ዛሬ በጸሎተ ቅዳሴ የጌታን ስጋና ደም ሆኖ የሚቀርበውን ቅዱስ ቁርባን ይባላል። እርሱም ከእግዚአብሔር የተለየ የተቀደሰ ስጦታና መስዋዕት ነው። እንግዲህ ለኃጢአታችን ከእግዚአብሔር ለኛ የተሰጠን ደግሞ ከምስጋና ጋራ መልሰን ለእርሱ እናቀርባለን ይላል። ረጅም ፓራግራፍ ስለሆነ አነበብኩት፣ ቶሎ ላትይዙ ትችላላችሁ። እና ቁርባን ማለት በብሉይ ኪዳን መስዋዕታቸውን ሲያቀርቡት ቁርባን ይባላል፣ መስዋዕት ማለት ነው። እና በብሉይ ኪዳን ሰዎች መስዋዕትን ለእግዚአብሔር ያቀርባሉ። ይህ ቁርባን ግን ይላል በዚህ በኦርቶዶክስ ቤተክርስቲያን እምነትና መመሪያ መሰረት ይህ ቁርባን የጌታ መታሰቢያ ማለት ነው፣ እግዚአብሔር ለእኛም የሰጠው ነው፣ እኛም ለእግዚአብሔር የምንሰጠው መስዋዕት ነው ብለው ነው የሚያምኑት። የእነሱ እምነት ይሄ ነው። ስለዚህ መታሰቢያው ከምስጋና ጋር እኛ ለእግዚአብሔር መልሰን ለእርሱ እናቀርባለን ይላሉ። At the same time ይሄ ቁርባን ልብ ማለት ያለባችሁ ነገር አለ። በቁርባኑ ስለዚህ ለዓለም መድኃኒት ሆኖ የተሰጠው ይላል በጸሎተ ሐሙስ ማታ ወደ ጌታ ስጋና ደም የተለወጠው ህብስትና ወይን ዛሬም በጸሎተ ቅዳሴ የጌታን ስጋና ደም ሆኖ የሚቀርበውን ቅዱስ ቁርባን ይባላል ይላል። ስለዚህ ቅዱስ ቁርባን የሚባለው የሚበላው ህብስቱና ጽዋው ወደ ጌታ ደምና ስጋነት ተለውጦ ነው የሚቀርበው ብለው ነው የሚያምኑት፣ ልክ እንደ ካቶሊኮቹ ማለት ነው። እና ይሄንን ቁርባን ይሄንን መታሰቢያ ወደ ጌታ ስጋና ደምነት የሚለውጠው ምን እንደሆነ ሲናገሩ ጸሎቱ እንደዚህ ይላል። ውድ ወገኖች እንደዚህ ያለ ነገር ስንማር ይሄንን ነገር ለመቀለድ ወይም ልክ አይደለም ለማለት ለመተቸት ሳይሆን የተለያዩ ቤተ እምነቶች ያላቸውን አመለካከት ለማየት ነው እና ምን አይነት ነገር ላይ እንደቆሙ ነው። ምን ጊዜም የእግዚአብሔር በሆነ ነገር ላይ ሰዎች ያላቸውን ነገር አጣጥሎና አንቋሾ መመልከት ትክክል አይደለም። በመጽሐፍ ቅዱስ መመዘንና ተመልክቶ ደግሞ ከዚህኛው ይሄኛው መጽሐፍ ቅዱሳዊ ነው ማለት ግን ክርስቲያናዊ አቋም ነው፣ ግልጽ ነው። በዛ መንፈስ ነው የምንማረው። ስለዚህ የሚደረገው ጸሎት አምላኬ እግዚአብሔር ሆይ ደስ የሚያሰኝ መስዋዕት የልጅ ስጋ እነሆ ይላል ካህኑ። በዚህ ኃጢአቴን ሁሉ አቃልልኝ፣ ስለ እኔ እንደ ልጅህ ሙቷልና፣ አንድ ልጅ ሙቷልና፣ ስለ እኔ በቃራኒው የፈሰሰ ንጹህ የሚሆን የመሲህም ደም እነሆ ስለ እኔ ይጮኋል። ይህ የሚናገር ደም የኔን የባሪያን ኃጢአት የሚያስተሰሪ ይሁን በማለት የእግዚአብሔርን መስዋዕት ለእግዚአብሔር ያቀርባል ይላል። በሌላ አባባል ካህኑ በሚያቀርበው በዚያ መስዋዕት፣ መስዋዕቱ ይሄ ህብስቱና ጽዋው ነው፣ በዚያ በሚቀርበው ህብስትና ጽዋ ኃጢአቱ እንደሚሰረይለት ያ ህብስቱ ተቀይሯል ወደ ስጋነት፣ ጽዋም ተቀይሯል ወደ ደምነት፣ በዚህ የኃጢአት ስርየት አገኛለሁ ብለው ነው የሚያምኑት። ዩ ሃቭ ቱ አንደርስታንድ ዚስ። ካቶሊኮችም እንደዚሁ አይነት አመለካከት ነው ያላቸው። እነሱ እንደው ምን ይላሉ? ትራንስብስታንሺየሽን የሚባል ነገር አለ። ይሄ ቃል ለኦርቶዶክስም ሊውል ይችላል። ይህ በሮማን ካቶሊክ ቤተክርስቲያን ያለው አመለካከት ስንመለከተው ትራንስብስታንሺየሽን የሚለው የካቶሊክ አመለካከት ስንመለከተው ምንድን ነው? በሮማን ካቶሊክ ቤተክርስቲያን ያለ ስነ መለኮታዊ ቃል ነው። ቀጥተኛ ትርጉሙ መሰረታዊ ለውጥ ማለት ነው። ትራንስ ማለት ሰብስታንሺየሽን ማለት ከላቲን ጋር የተወራረሰ ባህሪ ያለው ቃል ነው እና የጌታ ኢየሱስ ክርስቶስ ስጋና ደም ከነበረበት ሁኔታ ከህብስትነትና ከወይንነት የመለወጡን ነገር ለማሳየት የሚጠቀሙበት ቃል ነው። ስለዚህ ይህንን ቃል ካቶሊኮቹ የሚጠቀሙት ለጌታ መታሰቢያ የሚቀርበው ህብስትና ወይኑ ሲቀደሱ በእግዚአብሔር ኃይል ህብስቱና ወይኑ ይዘታቸውን በመለወጥ ወደ ኢየሱስ ክርስቶስ ስጋነትና ደምነት ይለወጣሉ የሚል ነው። ይህ መለወጥ ሆነ የሚባለው ህብስቱም ሆነ ወይኑ መልካቸውንና ጣዕማቸውን ሳይቀይሩ ተለውጣዋል የሚል አቋም ነው። ስለዚህ ህብስቱን ሲወስድ ሰው የህብስት ጣዕም ነው ባፉ የሚሰማው፣ ግን ተቀይሯል ስጋው ነው የሚል ነው። ወይኑንም ሲወስድ የወይን ጣዕም ሊቀምስ ይችላል፣ ነገር ግን ደም ሆኗል፣ የጌታ ደም ነው ሊትራሊ። ከዛ በኋላ ወይን አይደለም፣ ከዛ በኋላ ህብስት አይደለም፣ የጌታ ስጋ ነው የጌታ ደም ነው ብለው ነው የሚያምኑት። እና ካቶሊኮች በዚህ አመለካከታቸው በጣም ጠንካራ የሆነ አመለካከት ነው፣ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ያለ አመለካከት ነው ያላቸው። እንግዲህ ማዕዱን ሲጠሩት ካቶሊኮች በጣም ብዙ ነገርን ያዩበታል። አጽናፍ ዓለም አቀፋዊ በዓል ነው። የጌታን መታሰቢያ ሲወሰድ የሰማይና ምድርን ጌታ ያስቡበታል። የፋሲካው ምስጢር ይሉታል። የቃል ኪዳን ማደሻ፣ የጉዞ ምግብ፣ የመንፈስ ቅዱስ ሥራ፣ የጌታ ራት፣ ምስጋና፣ እውነተኛ መገኘት፣ ቅዱስ መስዋዕት ይላሉ። እና የጌታ መታሰቢያ ሲወሰድ ሊትራሊ የኢየሱስ ሥጋ እዚህ አለ፣ ሊትራሊ የኢየሱስ ደም እዚህ አለ። ቅዳሴ ከተደረገ በኋላ እንደዚህ አድርገው ነው የሚያምኑት። ስለዚህ እነዚህን ነገሮች ሁሉ ልንመለከት ይገባል። ካቶሊኮቹ በዩካሪስት ማለትም በጌታ ማዕድ ላይ ትኩረት የሚሰጡበት ትልቁ ምክንያታቸው የጌታ ራት በጊዜና በስፍራ የማይወሰን መንፈሳዊ ነገርን የሚነካ ሆኖ ስለሚታያቸው ነው። ይህ የሚሆንበት ትልቁ ምክንያት የጌታ ራት የጌታን ሞትና ትንሣኤ ለመካፈል የሚያስችል ባህሪ እንዳለ ሆኖ ስለሚወሰድ ካቶሊኮች በጌታ ራት የሚያዩዋቸው ትልልቅ ነገሮች የጌታ ራት ስለ ጌታ ያለንን አመለካከት ያንጸባርቃል፣ የጌታን መካከለኛነት ያሳያል፣ ጌታችን ሰው በሆነበት ዓለም የዚህ ዓለምን ቁሳዊ ፍጥረት በተመለከተ ያለንን አመለካከት ሁሉ የሚለውጥ ነገር እንደሚኖረው ይናገራሉ። ግልጽ ነው ወገኖቼ፣ የእግዚአብሔር ስም የተባረከ ይሁን። እነዚህ ነገሮች ከበድ ያሉ ዶክትሪናዊ ትምህርቶችን ያሳያሉ። የጌታ ራት ተብሎ ራሱን የቻለ ብዙ ጊዜ ከክትትል ትምህርት በኋላ ሲሪየስ ትምህርት ቢሰጥ በጣም አግባብ ነው ብዬ የምለው ስለ ጌታ ራት ነው። ምክንያቱም የጌታ ራት በጣም ሴንትራል የሆነ ለሁላችንም የጌታን መታሰቢያ የምናይበትን ሁኔታ የሚያመለክት ነው። ሉተራኖች ያው ሉተር እና ሉተራኖች ማለት የሪፎርሜሽን ከሪፎርሜሽን በኋላ የመጣውን እንቅስቃሴ ነው። የፕሮቴስታንት እንቅስቃሴው መሪ ስም ነው እና የሉተራን ቤተ እምነቶች በኢትዮጵያም ያሉ ናቸው። በእነሱ የሚካሄደው ደግሞ ኮንሰብስታንሽሽን ይባላል። ኮንሰብስታንሽሽን ይቅርታ። እና ይሄ ማለት በዶክትሪኑ የሉተራን ቤተ እምነት የሚያምኑት ስለ ጌታ መታሰቢያ ያላቸውን አቋም ይሄ ቁልፍ ቃላቸው ነው። በጣም በጣም ኢምፖርታንት ቃል ነው። ይሄንን ለመረዳት ትርጉሙ ሁለት ሰብስታንሶችን ባንድ ላይ እንደሆኑ የሚያመለክት ነው። ኮን ማለት ቱጌዘር እንደማለት ነው። ስለዚህ ጌታችን ከተናገረው ንግግር የተነሳ ከህብስቱና ከጽዋው ጋራ የእርሱ ስጋና ደም አብሮ ይሆናል በማለት ነው ሉተራኖቹ አቋም የወሰዱት። እንደ ካቶሊክና እንደ ኦርቶዶክስ አይደለም። ካቶሊክና ኦርቶዶክስ ካህኑ ሲጸልይ ያ የጌታ ራት የጌታ መታሰቢያ ይለወጣል ወደ ክርስቶስ ስጋነትና ደም። በሉተራኖቹ ግን ምንድን ነው የሚያምኑት? የጌታ ስጋና ደም እንዳለ ነው ያለው መታሰቢያው። የስጋውና የደሙ መታሰቢያ ሰብስታንስነቱን እንዳለ ነው፣ አይለወጥም። አብሮት ግን ማን አለ ብለው ይላሉ? የጌታ ስጋና ደም አብሮት አለ ብለው ይላሉ። አብሮ አለ። ስለዚህ ለዚህ ነው ይህን ቃል የሚጠቀሙት ማለት ነው። ስለዚህ ሉተራኖቹ አመለካከት የሚያሳየው ወገኖቼ፣ ስነ መለኮታዊ ትርጉሙ ይሄ ቃል ብዙ ምስጢሮችን ይዟል በውስጡ። ይህ ቃል ሉተር ስለ ጌታ መታሰቢያ ያለውን አመለካከት ለመግለጥ ቁልፍ ቃል አድርጎ የተጠቀመበት ቃል አልነበረም። ሉተር ይህንን አልተጠቀመም። ሉተር የነበረውን አመለካከት የገለጠው አንድ ብረት በእሳት ሲግል የእሳቱ ፍምነት በብረቱ ውስጥ እንደሚሆን የጌታም ስጋና ደም ከህብስቱና ከወይኑ ጋር አብሮ እንዲኖሩ ነበረ በምሳሌ የገለጠው እንጂ ይህንን ቃል አልተጠቀመም። ብረቱ ከእሳቱ ፍም የተነሳ የብረትነት ጠባዩንና ባህሪውን እንደማያጣ፣ ህብስቱና ወይኑም የጌታ ስጋና ደም በውስጣቸው ከመኖሩ የተነሳ ባህሪያቸውን አያጡም የሚል አቋም ነበረው ሉተር። ይሁን እንጂ ዝዊንግል የሚባለው በሉተር ዘመን የነበረ የተሃድሶ ዘመን የቤተ ክርስቲያን መሪ በጌታ ራት ጉዳይ ላይ ብዙ ክርክር ከሉተር ጋር ክርክር አድርገዋል። ሉተር በመደጋገም ስለ ጌታ አራት መታሰቢያ ሲናገር የሚያነሳው ይህ ስጋዬ ነው ብሎ ስላለ ጌታ ሲሰጣቸው ይህ ስጋዬ ነው ማለት ከሌለ ስጋው እንዴት እንደዛ ይላል የሚለው ነገር ነው ሉተርን እንደዚህ እንዲያስብ የሚያደርገው። ጌታ ኢየሱስ የሚለውን ይህንን ቃል እንዳለ ቃል በቃል በመውሰድ የጌታ ኢየሱስ ስጋና ደም ከመታሰቢያው ጋር በትክክል ይኖራሉ በማለት አቋሙን ሲገልጥ ይታያል። ሉተር ይህንን በማለቱ ካቶሊኮች ሲያምኑ የነበረውን አይነት አመለካከት የወሰደ ቢመስልም ግን እንደዛ ፈጽሞ እንደማያምን የታወቀ ነው። ብዙ ጽሑፎቹ እነዚህን ያሳያሉ። ስለዚህ በሉተር አመለካከት መሰረት የጌታን እራት ስንወስድ ህብስቱና ጽዋው የነበራቸው መልክና ይዘት ብቻ ሳይሆን ባህሪያቸውን ሳይለቁ እንዳሉ ቢሆኑም እነርሱን ስንወስድ ግን ከህብስቱና ኮይኑ ጋር አብረን ምን እናደርጋለን? የጌታን ስጋና ደሙን እንወስዳለን ብሎ ነው የሚያምነው ማለት ነው። እግዚአብሔር ይመስገን። ሌሎች ብዙ በርካታ የዶክትሪን ነገሮች አሉ። ጊዜ ለመቆጠብ ብዙዎቹን ነገሮች አጠራ አረጋቸዋለሁ። በሪፎርምድ ቴዎሎጂያንስ ወይም ሪፎርምድ ቤተ እምነቶችን ስንመለከት የተለየ ነገር አላቸው። በዚህ በጣም በሪፎርምድ ውስጥ በጣም የሚጠቀሰው ካልቪን እና ዝዊንግል የሚባሉ ነሰዎች ናቸው። ጌታ ኢየሱስ በመታሰቢያ ውስጥ ይኖራል የሚል እነዚህ እግዚአብሔር ሰዎች ካልቪን የሚናገረውን ብቻ ላሳያችሁ። ምናልባት አሳጥሮ ለመናገር ፀሐይ ያለችው በሰማይ ሲሆን ብርሃኗና ሙቀቷ ግን በዚህ ምድር ላለው ህይወትና ኑሮ ጥቅም በሚያስገኝ ኃይል ትሰራለች። ጌታ ኢየሱስ በሮሜ 8:9-11 ላይ ማንም የክርስቶስ መንፈስ ከሌለው እርሱ የክርስቶስ አይደለም ስለሚል ጌታ ኢየሱስ በመንፈሱ ስለሚኖር ማለት ነው። ልክ እንደዚሁ ጌታ ኢየሱስ በቤተ ክርስቲያን የሚኖረው በመንፈሱ እንጂ በስጋ አይደለም ብለው ነው ሪፎርምድ ቴዎሎጂያኖች የሚያምኑ። ስለዚህ ጌታ በቤተ ክርስቲያን የሚኖረው በስጋና በደሙ ሳይሆን በምኑ ነው? በመንፈሱ ነው። ስጋውና ደሙ የት ነው ያለው? ጌታ ሞቶ የተነሳው ጌታ የት ነው ያለው? በሰማይ ነው በአካል ያለው። በመለኮታዊ ኃይሉ በመንፈሱ ግን በቤተ ክርስቲያን ነው ያለው። ስለዚህ የጌታን ስጋ ሁሉ መለኮታዊ ባህሪ ለስጋው ሰጥቶ ማለት ነው። መለኮት በአንድ ጊዜ በሁሉ ቦታ ይገኛል። አንዳንድ ኦርቶዶክሳውያኖች ሲያስተምሩ በሬዲዮም ስትሰሙ እንኳን እግዚአብሔርን መላእክቶችም በሁሉ ቦታ በአንድ ጊዜ ይገኛሉ ብለው ሁሉ የሚያምኑ ሞኞች አሉ። ባይዘወይ መላእክቶች ውስን ናቸው፣ በቦታና በጊዜ የተወሰኑ ናቸው። ሰማይና ምድር የሚኖሩበት ስፍራ ተፈጥሮላቸዋል፣ ክልላዊ ህይወት አላቸው። ሰማይ ምድርም ሳያስፈልጉት ሁሉን የፈጠረው እግዚአብሔር ብቻ ነው በቦታ የማይወሰን። መላእክቶች ቅዱሳን ከሞቱ በኋላ ሁሉም በቦታ ውስን ነው። አሁን ብዙ ጊዜ መላእክቶችም ጸሎታችንን ይሰሙናል ወይም ቅዱሳን ይሰሙናል የሚባለው ሊሰሙን አይችሉም። እነሱ ያሉት በሰማይ ነው። ገብርኤል በእግዚአብሔር ፊት የምቆመው መልአኩ መልአክ ነኝ ብሎ ነው ያለው። በእግዚአብሔር ፊት ሲቆም እግዚአብሔር ሲልከው ብቻ እየተላከ የሚመጣ መልእክተኛ ነው። ሳይልከው ግን በእግዚአብሔር ፊት ነው ያለው። ስለዚህ በሁሉ ስፍራ የሚገኘው መለኮታዊ ባህሪ የእግዚአብሔር መለኮታዊ ባህሪ ነው። ጌታ ኢየሱስ ክርስቶስ በስጋው ውስን ነው እና ያ ስጋው በአንድ ጊዜ ሁሉም ቦታ ይገኛል ማለት መለኮትነት ወደ አምላክ ስጋነት ወደ መለኮትነት ተለወጠ ብሎ ማመን ነው። ስጋነት ወደ መለኮትነት አልተለወጠም። ሳይለወጥ ሳይቀየጥ ሳይዋዋጥ እየተባለ የሚባለው መሰረታዊ ዶክትሪን በካቶሊክም በኦርቶዶክስም በኢቫንጀሊካልም የሚታመነው ምስጢር መጠበቅ አለበት። ጌታ ኢየሱስ ክርስቶስ ቃልም ስጋ ሆነ እንላለን። ይሄ ቃልም ስጋ የሆነው ጌታችን ዛሬ ጧት አስተምር ነበርና ቃልም ስጋ ሆነ ማለት ቃልም ነው ስጋ የሆነው። ነገር ግን በቤተ ክርስቲያን ከጥንት ጀምሮ የሚታመን በኢቫንጀሊካልም በካቶሊክም በኦርቶዶክስም ቤተ ክርስቲያን ውስጥ ይሄ ቃልም ስጋ የሆነው ጌታ ውድ ወገኖቼ የማይሞተው መለኮታዊ ባህሪው በሚሞት ስጋ ሞቶልናል። ክብር ለእግዚአብሔር ይሁን። የማይሞተው መለኮታዊ ባህሪው ሊሞት አይችልም። ቃልም ስጋ ሆነ ማለት ቃል መለኮታዊ ባህሪውን አጣ፣ ወደ ስጋነት ተቀየረ ማለት አይደለም። ቃል ስጋን ከድንግል ማርያም ነስቶ ምን አደረገ? ገንዘቡ አደረገ። በሰው ባህሪ ውስጥ ተገለጠ። የሰውን ባህሪ የራሱ አደረገ ነው። የራሱ ያድርግ እንጂ የሰውን ባህሪ መለኮትነቱ እንዳለ ነው። መለኮትነቱ ሊሞት አይችልም። ነገር ግን አንድ ሚስጥር በጣም ማወቅ ያለብን፣ ይሄ ቃልም ስጋ የሆነው ጌታ ውድ ወገኖቼ የሰውን ስጋ እንደ ልብስ አለበሰው። ክብር ለእግዚአብሔር ይሁን። እንዴት? ዮሐንስ አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ ሲናገር ምን ይላል? እስኪ አውጥታችሁ ተመልከቱት። ይሄንን በጣም እንዲጠብቅላችሁ ሃይማኖታችንን መጠበቂያ ለመሆን ይረዳሉ የምላከምላቸው ነቶች እጅግ ምደነቀበት መልካም የሆነ ሐዋርያው ምስክርነት ዮሐንስ መልእክት ነው። ዮሐንስ በዚህ መልእክቱ ላይ ምን ይላል? የምነግራችሁ ስለማን ነው ይላችኋል። ስለማን ነው የሚነግራቸው? ስለ ህይወት ቃል ከመጀመሪያ ስለነበረው ነግራችኋለሁ ይላችኋል። ይህንን የህይወትን ቃል እንዴት እንዳዩት ይናገራል። እዚህ ላይ በአይኖቻችን ምን ያደረግ ነው? እነሆ የህይወት ቃል አይኖቻችን ያዩት ነው ይላል። ከድንግል ማርያም ቃል የነበረው የእግዚአብሔር ልጅ ስጋ ከሆነ በኋላ ደቀ መዛሙርቱ ሲያዩት ከዛ ስጋ በስተጀርባ አንድ ነገር አየን አይደለም ይሉት። የሱን በአካል ስጋ ሲገለጥ ከመጀመሪያ የነበረውን አየነው። በምን አየነው? ስጋ ሆኖ አየነው። ክብር ለእግዚአብሔር ይሁን። አየነው። አያችሁት? የተመለከትነውን ይላል። ይሄ ዝም ብለን እንደው ጀነራል ነገር አይደለም፣ ልብ ብለናል። ይሄ በአካል ስጋ የተገለጠው ማን ነው? የህይወት ቃል ነው። ዎ በአይን ማየትና መመልከት ብቻ አይደለም፣ ምን አርገውታል? እጆቻችንም ዳሰውታል። እጆቻችን ያ ኢየሱስ የተጠጉት ኢየሱስ ያ ኢየሱስ ከዓለም ሳይፈጠር ፍጥረት ሳይፈጠር የነበረውን የህይወትን ቃል ነው የዳሰሱት። እጆቻችን የዳሰሱትን አያችሁት? የሰሙትን፣ አይኖቻቸው ያዩትን፣ የተመለከቱትን፣ የዳሰሱትን እናወራላችኋለን። ይህ ኢየሱስ ክርስቶስን አንድ ጌታ አድርገው እንዴት እንደሚያዩት ህይወት ተገለጠ ይላል። አይተንማል። ከሰውነቱ በስተጀርባ ራእይ የመጣልን ብልጭ አይደለም ያለው፣ በአካለ ስጋ ተገልጦ በዚያ ያለው ኢየሱስ ህይወት ሆኖ ተገልጧል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ከዛ ምን እናረጋ? አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን የዘላለምን ህይወት ለኛ የተገለጠውን የዘላለምን ህይወት እናወራላችኋለን። ስለዚህ ይሄ ኢየሱስ ክርስቶስ በዚህ ስጋ ተገልጧል። ግን at the same time በቤተ ክርስቲያን የሚታመን መለኮት አይለወጥም። ስጋን ገንዘቡ ባደረገበት ጊዜ በስጋ ውስጥ ተገለጠ እንጂ መለኮታዊ ባህሪው ተለውጦ አይደለም። ቢለወጥ ኖሮ እናትናቴዎስ እነ ጎርጎሪዮስ በመጽሐፍት በቤተ ክርስቲያን ታሪክ ከሐዋርያት በኋላ የሚታወቁ አባቶች ሁሉ የቀበዶቄ አባቶች የሚባሉት በሙሉ ሲታገሉ ሲፋለሙ የኖሩት ምስጢረ ስጋዌን ትምህርት ለመጠበቅ የታገሉት ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ የኛ ባህሪ እንደሌለው የሚያደርግ ነገር ሁሉ የኛ አዳኝ እንዳይሆን ያደርገዋል። መለኮትነቱ ተለወጠ ከተባለ ይሄ የተለወጠው እኔን አይደለም። እኔ መለኮት ባህሪ የተለወጠ የለኝም፣ እናንተ የላችሁ። ስለዚህ የኔና የናንተን ሟች ባህሪ ገንዘቡ ያደረገ መለኮት ነው እኛ ምን ክብር ለእግዚአብሔር ይሁን። ሟች የሆነው ማንነታችን ገንዘቡ አደረገ። እሱ የመለኮትና የሰው ባህሪ ቅይጥ ውጤት አይደለም፣ ቅይጥ ውጤት አይደለም። ስለዚህ አንዳንድ የእግዚአብሔር ሰዎች ምን ይላሉ? ብረት ለምሳሌ ብረት ሲግል እሳት ቢግል ብረት ሲግል ፍም ይመስላል። ሊትራሊ እሳቱን ሊመስል ይችላል በኃይለኛ እሳት ውስጥ ከገባ። እኔ ብረቱን እሳቱ ሳይነካኝ ብረቱን ልነካ እችላለሁ? የሚችል ሰው አለ? የለም። ብረቱ ቢቀጠቀጥ እሳቱ ይቀጠቀጣል? እነዚህ ምሳሌዎች የእግዚአብሔር ሰዎች ምሳሌ ያደርጋሉ። መለኮትነቱ መከራ አይቀበልም። የሰው ባህሪው ግን መከራ ተቀብሏል። ግልጽ ነው። እሱን ግን ሰውነቱን ከመለኮትነቱ መለኮትነቱን ከሰውነቱ ለይቶ ሁለት አድርጎ ጌታን ማየት ትልቅ ምንፍቅና ነው። ይሄ ራሱን የቻለ ሰፊ ትምህርት ነው። እግዚአብሔር ቢፈቅድ ወደፊት አይ ዶንት ኖ መቼ ጌታ ከመጣቱ በፊት እንማራለን ለማንኛውም። ስለዚህ እነዚህ ምስጢራት ነው የምናየው እና በመለኮትነቱ በስፍራ የማይወሰነው ጌታ በመለኮትነቱ መከራ የማይቀበለው ጌታ ሟች በሆነው የኔና የናንተ ባህሪ ሞተልን። ሟች በሆነው በኔና በእናንተ ባህሪ ሞትንም ስቃያችንንም ተካፍሎ ከሞት ተነሳለን። ክብር ለእግዚአብሔር ይሁን። ምስጢሩ ኢየሱስ ከኛ ጋር አንድ የሆነበት ምስጢር፣ የሰውን ነገር የራሱ አድርጎ ሰውን ያዳነበት ምስጢር እጅግ በጣም ሊገርመን ይገባል። አንድ ሰው ለእናንተ ውለታ ቢሰራላችሁ ሰዎች የውለታቸውን መጠን እንለካለን። በገንዘብ መስዋዕት የሚያረጋሉ፣ በጊዜያቸው መስዋዕት የሚያረጋሉ፣ በችሎታ በመከራቸው መስዋዕት የሚያረጋሉ። በብዙ አይነት መንገድ ሰዎች ለኛ መስዋዕት ይሆናሉ። አንዳንዶች ህመማችንን ህመማቸው ማድረግ አይችሉ፣ ነገር ግን ያስታመሙናል። አንዳንዶች ስቃያችንን ስቃያችን አረጉትም ከኛ ጋር አብረው ምን እንደተሰቃየ ሆነ አብረው ይሆኑልናል። የሰዎችን ውለታ በዚህን ቆጥራል። የጌታ ኢየሱስ ግን ከዚህ ሁሉ ይበልጣል። He literally took our pains. ኢየሱስ ሞተልኝ ተሰቃየልኝ ማለት የምንችለው ውድ ወገኖቼ የራሱ ባልሆነ ነገር እንደ ቱታ በለበሰው ነጋ አውልቆ በሚጥለው ነገር ተሰቃየ ማለት የእርጉም እርጉም የሆነ እምነት ነው። ኢየሱስ የእግዚአብሔር ልጅ ነው ለኛ የሞተው። የሰው ባህሪውን ከድንግል ማርያም የነሳውን ስጋ የራሱ ያደረገበት ምስጢር እጅግ እጅግ አስገራሚ ነው። ክብር ለእግዚአብሔር ይሁን። ማን ነው የሞተላችሁ? የእግዚአብሔር ልጅ ነው የሞተላችሁ። ማን ነው የሞተላችሁ ወገኖቼ? ሰማይና ምድርን ካለመኖር ወደ መኖር ያመጣው ጌታ ነው የሞተልን። ለምን? የሰው ልጅነቱ ከድንግል ማርያም የነሳው ስጋ ለሱ ባዕድ አይደለም። ክብር ለእግዚአብሔር ይሁን። ከሞት ሲነሳ ምን አላቸው? ጎስት መሰላቸው፣ መንፈስ ያዩ መሰላቸውና በእኔ እንደምታዩት መንፈስ ስጋና ጥንት የለውም፣ እኔ እንደሆንኩ ግን ኑና ዳሱኝ አለ። ከሞትም ከመነሳቱ በፊት ኢየሱስ የእግዚአብሔር ልጅ ነው የሞተልን። ሲነሳም እኔ እንደሆንኩ ያለ ጌታ ነው የተነሳልን። ክብር ለእግዚአብሔር። ኢየሱስ የእኛን ነገር የራሱ ያደረገበት ሁኔታ የሰው ልጅነቱና መለኮታዊነቱ ተከፍሎ በማይታይ ደረጃ ፍጹም አምላክ ፍጹም ሰው ሆኖልን አጋራችን የሆነው በፕሮግራም በሚታይ እኔነት አይደለም፣ ለዘላለም የኔና የናንተን ማንነት ገንዘቡ አድርጓል። ክብር ለእግዚአብሔር ይሁን። ለዘላለም ገንዘቡ አድርጓል። ስለዚህ ይሄ ኢየሱስ ክርስቶስ በዚህ ከሞት በተነሳበት አካሉ ዳግመኛ ይመጣል። ነገር ግን ከመሄዱ በፊት ምን አለ? እነሆ ስልጣን ሁሉ በሰማይና በምድር ተሰጠኝ አላቸው። በማቴዎስ 28 ላይ ከ16 ጀምሮ እስከ 20 ስትመለከቱ ይሄንን ይናገራል። ስልጣን ሁሉ በሰማይና እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው አላቸው። እነሆም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። በምኑ ነው ከኛ ጋር ያለው? በመንፈሱ። በስፍራ በማይወሰነው መለኮቱ ከኛ ጋር ነው። ስለዚህ ጌታን ከህብስቱና ከጽዋው ጋር ብቻ ነው ያለው ብሎ ማለት በፍጹም ትክክል ነው ብለን አናምንም። ጌታ ኢየሱስ ክርስቶስ ሁሌም በአማኞች ውስጥ በመንፈሱ ያድራል። ከአማኞች ጋር ሁልጊዜ ይኖራል። ቤተ ክርስቲያን ስርዓቶች ስትፈጽም ብቻ አይደለም ኢየሱስ ያለው፣ ስሙን ስትጠራ ቅዱሳን ባሉበት ቦታ ሁሉ አለ። ወንጌልን አዳርሱ ብሎ ባዘዛቸው ስፍራ በተራራ ቢሆን በሸለቆ በከተማ ቢሆን በገጠር በዱር ቢሆን በበረሃ አማኞች በሄዱበት ቦታ ሁሉ ከነርሱ ጋር ይሆናል። ክብር ለእግዚአብሔር ይሁን። በስፍራ የማይወሰነውን የመለኮት መገኘቱን በአካላዊ መገኘት ማሰብ ትልቅ ስተት ነው ብለን ነው እኛ የምናምነው። ልክ አይደለም ብለን ነው የምናምነው። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። አንዳንድ ነገሮችን ዘለል በላቸው። በጌታ ራት ላይ የሚነሱ ጥያቄዎችን እንመልከት። ጌታ ኢየሱስ ክርስቶስ የጌታ ራት ሲሰጥ መታሰቢያ ይህ ስጋዬ ነው ያለውን ሰዎች በጣም ብዙ የሥነ መለኮት መምህራን ብዙ ቤተ እምነቶች በተለየ መንገድ ይወስዱታል፣ ይተረጉሙታል። ይሄን ቃል ጌታ ኢየሱስ ክርስቶስ ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው ብሏል። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው፣ እንካችሁ ይህ ስጋዬ ነው አላቸው። እና እነዚህን ስንመለከት ጌታችን ይህንን ባለበት ጊዜ በአካለ ስጋ ከደቀ መዛሙርቱ ጋር እዛ ቁጭ ብሏል። ይህንን መርሳት የለብንም። የት ነው ያለው እዛን ጊዜ? እዛ አብሯቸው ነው ያለው። ጌታ ኢየሱስ ክርስቶስ እንደዚህ ብሎ ሲል ይሄ ነገር ምን ያህል ከእርሱ ጋር የሚያዝ እንደሆነ፣ ይሄ ነገር ሲሰጣቸው፣ ይሄ መታሰቢያ ሲሰጣቸው ከእሱ ጋር የሚያዝ እንደሆነ፣ ከእኔ ነው ይሄንን ስትወስዱ እኔን ነው የምታስቡት፣ ስጋዬን ነው የምታስቡት፣ ደሜን ነው የምታስቡት ማለቱ ነው እንጂ አሁን ከዚህ ሰዓት ጀምሮ ተለውጧል ይሄ ነገር እና እንደውም አታንጠባጥቡት እንዳይፈስ ምን እንዳይል ተጠንቀቁ ብሎ በዛ አይነት ሪቹዋሊስቲክ በሆነ መንገድ የሰጣቸው ነገር አይደለም። አያችሁት? ስለዚህ በአካለ ስጋ ከደቀ መዛሙርቱ ጋር ነበር። ይህ ሲጠበቅ ጌታ ኢየሱስ ከድንግል ማርያም በነሳው ስጋ በዚያ ያለ ሳለ፣ በሌላ በኩል ደግሞ ለደቀ መዛሙርቱ በሰጣቸው ብስት ወይንና ስጋው ደግሞ እንዳለ መውሰዱ ሁለት ቦታ ነው ኢየሱስ ያለው ማለት ደቀ መዛሙርቱ እንዲህም አላሰቡም፣ እንዲህም አላስተማሩም። እንዲህ ባለ መንገድም የጌታን ነገር ሲወስዱ በመጽሐፍ ቅዱስ ውስጥ አይታይም። ኢየሱስ በአካል ስጋው ሁለት ተከፍሎ እንዳለ መውሰድ የሚመች አይደለም። እዚህ ቁጭ ያለ ኢየሱስ አለ፣ እዚህ ደግሞ ብሉኝ የሚል ደግሞ የሚበላ ሆኖ የቀረበ ኢየሱስ አለ እንደማለት ነው። በጣም ትክክል አይደለም። ጌታ ኢየሱስ ይህ ስጋዬ ነው ያለውን በቀጥታ የምንወስድ ከሆነ ራሱም ያንን ስጋ በልቷል ማለት ነው። የራሱን ስጋ በልቷል፣ አብሮ በልቷል፣ እሱም ተካፍሏል በማዕዱ ላይ። ወደፊትም ይህንን ወስዳለሁ ብሏል። ስለዚህ ኢየሱስ ክርስቶስ ራሱን ይመገባል እንድንልም ያረገናል። እነዚህ ነገሮች የትም የማያስኬድ ባህሪ አላቸው። ይህን እንጀራ በምትበሉበት ጊዜ፣ ይህንም ጽዋ በምትጠጡበት ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ሲል ጳውሎስ ምን ማለቱ ነው? ያ መታሰቢያ ወደ ጌታ ስጋነት ተለውጦ ከሆነ፣ ያ መታሰቢያ ወደ ጌታ ደምነት ተለውጦ ከሆነ እንጀራ ብሎ መጥራቱ፣ ጽዋ ብሎ መጥራቱ ትክክል አይደለም ማለት ነው። የተለወጠውን በተለወጠበት ለምን አልጠራውም? አያችሁት? ጳውሎስ ሲናገር ሲያስተምር እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋ ይህ ነው፣ ይህን ለመታሰቢያዬ አድርጉት አለ። የመታሰቢያነት ነገር እንደሆነ፣ የስጋው መታሰቢያነት እንደሆነ ትኩረቱ ይህን እንደሚያሳይ ነው ምናምነው። ይህ የሚመለከተው ስጋዬ ነው ማለቱ እንደነበር ነው የሚታመነው። ይህንን ስንወስድ የጌታ ኢየሱስ ስጋና ደም ከመታሰቢያው ጋር ይኖራል የሚለውን አቋም እንድንተው የሚያደርገን ይሆናል። ይህን ለመታሰቢያ አድርጉት ሲል ለምን ለመታሰቢያ ይሆናል? ተለውጦ ከሆነ ይሄ ስጋዬ ነው ነበር መባል ያለበት። የተለወጠው እንዳልተለወጠ እንደመናገር ይሆናል። ጌታ ኢየሱስ እኔ መንገድ ነኝ ብሏል። እኔ እውነት ነኝ ብሏል። እኔ የወይን ግንድ ነኝ ብሏል። እኔ እውነተኛ እረኛ ነኝ ብሏል። ብዙ ነገሮችን ጌታ ኢየሱስ ነኝ የሚላቸውን ነገር ሁሉ ሊትራሊ ሄደን በር ሄደን አንኳኩቶ ምን ከፍተው በር ነው ማለት አይደለም። በእግራችን እየረገጥ ነው የምንሄደው መንገድ ነው ማለት አይደለም። የወይን ግንድ ሄደው ውሃ የሚጠጣ የሚያድግ አይነት አትክልት ነው ማለት አይደለም። ኢየሱስ ክርስቶስ ስጋዬ ነው የሚለውን በምሳሌነት ከመናገሩ ባለፈ መንገድ ለስጋው መታሰቢያ የተሰጠውን ከመውሰዱ ውጪ ሊትራሊ የምንወስድበት ሁኔታ የለውም። ግልጽ ነው ወገኖቼ? ስለዚህ እነዚህ ነገሮች ጌታ መታሰቢያውን የገለጸበት አገላለጽ ሲወሰድ የነበረው ምንድነው እሱ የሚናገራቸው ለብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው እና ኢየሱስ ክርስቶስ በወሰዱ ቁጥር በጥንት ዘመን ብዙ ጊዜ ፋሲካ ነው ይወስዳሉ ፋሲካ ባረዱ ቁጥር ያኔ የወጡትን መውጣት ቤት አባቶቻቸው የወጡትን መውጣት ያስባሉ የተደረገላቸውን ታሪካቸው የተጀመረበትን ነገር ያስባሉ በፋሲካ ዕለት ሆን ብሎ ጌታ ያደረገው ይመስላል ይሄንን ስለዚህ ጌታ ኢየሱስ ክርስቶስ በዛ ቦታ ላይ ይህን ስርዓት ሲሰጥ አብሯቸው የስርዓቱ አስከባሪ ብቻ ሳይሆን ተሳታፊ ሆኖ ሲወስድም ይታያል it's a celebration of a memory የክርስቶስ መታሰቢያ የሆነ እንደሆነ እናያለን ወደፊት በአባቱ መንግስት ኮይኑ ፍሬ የሚጠጣበት ጊዜ እንዳለ ሁሉ ተናግሯል እግዚአብሔር የተመሰገነ ይሁን ጌታ ባመሰገነበት ጊዜ እንጀራውም ወደ ጌታ ስጋነት ወይኑም ወደ ጌታ ደምነት ተለውጦ ነበር የሚሉ እንዳሉ አሳይቻቸዋለሁ። አንዳንዶች ዛሬ በቤተ ክርስቲያን ይህ ስርዓት ሲቀርብ ጌታ ኢየሱስ መስዋዕት ሆኖ ይቀርባል ብለው አምናሉ። ተፈጸመ ብሎ የሞተውን ጌታ እንደገና ዛሬ አቀርባለሁ ይላሉ። እንዴት ነው ሊሆን የሚችለው? ተፈጸመ ያለው የዛሬ 2000 ዓመት ባለቀበት ጊዜ የመጋረጃው ከላይ እስከታች ተተርትሮ ወደ እግዚአብሔር መግባት ተገኝቶ በየጊዜው መስዋዕት እንዴት ነው የምናቀርበው? ይሄ ሊሆን አይችልም። ግልጽ ነው ወገኖቼ። አይሁዳውያኖች ፋሲካን ሲያቀርቡ በየጊዜው ከግብጽ አይወጡም። የፋሲካውን ደም አባቶቻቸው በምን ላይ በበራቸው ጉበናይና መቃል ላይ እንደቀቡት በየጊዜው አይቀቡ። ማንም አይሁዳዊ የፋሲካን መስዋዕት ሲያቀርብ በኢየሩሳሌም ሄዶ ያቀርባል እንጂ ግብጽ ምድር ውስጥ እንደነበሩ በየቤታቸው አቀርቡ። ምክንያቱም ይሄ ያለፈውን የሚያስታውሱበት ትዝታ ነው። ጌታችንም እኛ የምንመለከተው ይሄንን ነው። ስለዚህ ህብስቱም ሆነ ወይኑ እንዳለ ሆኖ ያንን በመንወስድበት ጊዜ የጌታን ስጋና ደም በመንፈስ በእንጀራውና በወይኑ በኩል እናገኛለን በላመ ማለት የሚያምኑ እምነቶች እና ያላቸው አሉ። እኛ የእግዚአብሔር ህዝቦች ነን በመንፈስ ቅዱስ የተቀደስነን መንፈስ ቅዱስ በውስጣችን ያድራል እና ይሄን ህብስት ይሄን መታሰቢያ ስትወስዱ አለ ጳውሎስ ጌታን እናስባለን። ክብር ለእግዚአብሔር ይሁን። ግልጽ ነው ወገኖቼ ይህ የመታሰቢያ ስርዓት እንጂ እንጀራውንም ሆነ ወይኑን የመለወጥ የመቀየር ሁኔታ አይካሄድም። ጳውሎስም ሆነ ሐዋርያቶች እንጸልይ ይለውጠው የሚል ቋንቋ አጠገቡ የሚደርስ እንዲህ ያለ ነገር በአዲስ ኪዳን ውስጥ የትም ቦታ የለም። የቀረበውን ህብስት የመለወጥ ጸሎት ሲካሄድ አይታይም። ምንም እንኳን መከራ ከፊቱ ቢደቀንም ዳግመኛ ሲመጣ ደቀ መዛሙርቱ ከእርሱ ጋር በእግዚአብሔር መንግስት በማዕድ እንደሚሆኑ ገልጦላቸዋል። አብሯቸው እንደሚሆን ጌታ ኢየሱስ ልባቹ አይታወክ በአባቴ ቤት ብዙ መኖር ያለ ያላቸው ከማድ በፊት ነው እኔ ባለውበት እናንተ እንድትሆኑ ብሏልና ኢየሱስ ክርስቶስ ሁሉ ጊዜ የእግዚአብሔር መንግስት ወደፊት እንዲመለከቱ በሚያደርግ በተስፋ ተሞልተው እንዲወስዱ ሲናገር እነዚህ ንግግሮች ሲናገር እንጂ ህብስቱን የመለወጥ ሁኔታዎችን ሲያመጣ እንመለከት። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ መታሰቢያውን ያጠናቀቀበትን ሁኔታ ስንመለከት ብዙ ነገሮች ልናይ እንችላለን። እግዚአብሔር የተመሰገነ ይሁን። አጥፊያቸው እነዚህን ሰው አጠፋቸዋለሁ ከዚህ ከቤቴ ከልቤ አላጠፋቸውም ከዚህ። እግዚአብሔር የተመሰገነ ይሁን። የጌታ ኢየሱስ ክርስቶስን መታሰቢያ ይሄንንና ጥምቀትን የጸጋ ማግኛ ተብሎ የሚባሉ ብዙ ነገሮች አሉ። በቤተ ክርስቲያን ውስጥ አማኞች ጸጋ የምንከፋፈልባቸው ጸጋ የምናገኝባቸው ብዙ ነገሮች አሉ። አብረን ስንጸልይ ከቅዱስ ጋር አለን ህብረት በርካታ የጸጋ ማግኛ ነገሮች በመጽሐፍ ቅዱስ ውስጥ ይታያሉ። እነዚህ ነገሮች ስንመለከታቸው እነዚህን የጸጋ ማግኛ ምስጢራቶችን ስንመለከት ውድ ወገኖቼ መመልከት ያለብን ብዙ ነገሮች አሉ። አንደኛ በካቶሊክ በኦርቶዶክስ ቤተክርስቲያን አይነት እምነት በዚህ በኩል የሚመጣው ጸጋ ያጸድቃል ያድናል ብለው ነው የሚያምኑት። ነዚህን ቅዱስ ሥርዓቶች በመፈጸምና በማድረግ መጽደቅና መዳን አይገኝም። መዳን የሚገኘው ይሄ የዳነ ሰው የሚካፈለው ነው እንጂ ሰው የሚድንበት አይደለም። የዳነ ሰው የሚካፈለው ነው፣ ድነን የምንካፈለው ነው። ጌታ ኢየሱስን የሚያምን ሰው የሚካፈለው ነው እንጂ በየጊዜውን በወሰድን ቁጥር እንድናለን ብለው የሚያምኑ ሰዎች አሉ። በፍጹም ይህ ትክክል አይደለም። እኛ እንደዚህ አናምን። አማኞች ጸጋ በእግዚአብሔር ቃል ስንማር እግዚአብሔር በጸጋው ዛሬ አስተማረኝ፣ እግዚአብሔር ጸጋውን አፈሰሰልኝ የምንላቸው ነገሮች አሉ። በየጊዜው እግዚአብሔር ጸጋ እንዲበዛልን፣ ጸጋ ከመንፈስ ጋር ይሁን እንመራረቃለንም። ነገር ግን ለመዳን የሚሆነውን ጉዳይ ከጌታ ኢየሱስ ክርስቶስን ከማመን ውጪ፣ በንስሐ ወደ ጌታ ከመምጣት ውጪ በሌላ መንገድ ድነት እንዳለ መዳን እንዳለ ማስተማርን አናምንበትም። መዳን በእግዚአብሔር በኢየሱስ ክርስቶስ በእግዚአብሔር ልጅ በኢየሱስ በማመን ብቻ ነው። ጥምቀት መዳን አያመጣም ብለን ነው እኛ የምናምነው። የዳነ ሰው የሚያረገው ነገር ነው። ዛሬ ስከልስላቸው ነበር ኢትዮጵያዊ ጃንደረባ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው ብሎ ፊልጶስን ይጠይቀዋል። ፊልጶስ ምንድነው ያለው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብታመን፣ በፍጹም ልብ ብታመን ምን አርግ ተደርጓል? ተፈቅዷል አለው። በሌላ አባባል ልብ በፍጹም ኢየሱስን ካላመነ ብትጠመቅ ምንም ጥቅም የለውም ነው። ውሃ ውስጥ ገብቶ መውጣት ይችላል፣ ውሃ ውስጥ መሞትም ይችላል አይደለም። ነገር ግን ኢየሱስ ግን የእግዚአብሔር ልጅ እንደሆነ ግን በፍጹም ልቡ ሳያምን ውሃ ውስጥ ሰው ብንነክረው ሊሆን አይችልም። አንዳንድ ሰዎች ሪችዋል ነገር በጣም ይፈልጋሉ። አንድ ጊዜ አንድ ልጅ የክትትል ትምህርት እያስተማርኩ መጠመቅ በጣም ፈለገ እና እኔ በጣም መጠመቅ እፈልጋለሁ አለ። እንዴ እኮ ትምህርት እየተማርክ ነው አልኩት። በጣም ቶሎ መጠመቅ እፈልጋለሁ አለ። እንደውም አትጠመቅም አልኩት። እንዴ ይህን መገላገል አለብኝ ይህን ሰው። የክትትል ትምህርት የምትማረው ትምህርቱ እኮ ኢየሱስን እኮ እንዲያገኝ እኮ የሚያደርገው ነው ወገኖች። ከዛ እረፍት ተማሪዎች ሄደው ሲመጣ ድሬዳዋ ይሄድና እዛ እንዲሁ ልጁ ቀለብለብ ያለ ነገር ነው ደብዳቤ ይዞ መጣ። ወንድም ተስፋዬ ወንድማችን ከለኛ ጋር ባለ ጊዜ ለጥምቀት ተዘጋጅቷል፣ አጥምቀው ባክ እንደመጣ የሚል ወረቀት። አትጠመቅም አልኩት። እዛ እነሱ እዛ ያጥምቁ፣ እኔ አላጠምቅም፣ ውሃ ውስጥ አልነክርም ሰው። የሚገርማችሁ ተማሪዎቹ ሊጠመቁ እየተዳረሱ ባለበት ጊዜ አዲስ አበባ ዩኒቨርሲቲ ውስጥ ችግር የተጀመረበት ጊዜ ነበርና ካፍቴሪያ ውስጥ ጠረጴዛ ላይ ቆሞ ለገሰ ማን ነው እሱ ስሙ ጠፋኝ፣ ለገሰ ማን ነው የሚባል ለገሰ አስፋው ማውገዝ ጀመረ ጠረጴዛ ላይ ወጡ። ልጆቹ እንደ ጴንት አይደለም እንደ ምናምን እያሉ ዓለማዊ ሁሉ ክርስቲያኖቹ ሁሉ አፈሩ። የሚገርማችሁ ልጆቹ ሊጠመቁ ባለበት ቀን መጣ። እንዴ ምን ልትሰራ መጣ አልኩት። አይ ነግረውኝ ነው ልጆች ሊጠመቅ። አትጠመቅም። እኛ ምን እንደ ሚስዮናውያን ብስኩትና ከረሜላ እየሰጠን አይደል እዚህ የምናመጣው? ምን የምትፈልገው? እንደውም ወደዚያ አትምጣ። እዛ ጣጣህን ከለገሰ አስፋው ጋር መጀመሪያ ጨርሳለሁ። አያችሁት? ሰዎች ሪችዋል ነገር ይፈልጋሉ። አንድ ነገር ለምን እንደማረግ ማወቅ አለብን። ብዙ ሰዎች ሰርግ 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 ይላል። ለምንድን ነው ሰርግ የማደርገው? ሰርግ እኮ ትርጉም አለው። ኢማጂን ሰርጋችሁ ላይ የሚያጋባችሁ የሱፕሪም ኮርት ዳኞች ቁጭ ብለው ከሆነ ሰርጉ የሚካሄደው ቃለ መሃል ነው የሚካሄደው። ሰብሰብ ትላላችሁ ነው እዛ ቬሎ መነሳት ምናምን ብቻ ነው አንዳንዱ ሰው የሚያስበው። ይሲ ቅዱስ ሥርዓቶች ትርጉም አላቸው፣ ፐርፐዝ አላቸው፣ ቀደም ተከተል አላቸው፣ ምክንያት አላቸው። እግዚአብሔር ይመስገን። እና ያመነ ሰው የሚያደርገው ነገር ነው። አንድ ጊዜ አንዲት ልጅ ምን አለ እኔ ደውላ ጠየቀችኝ። እና እኔና ጓደኛዬ አብረን በቃ በደምብ ተመራርጠናል። እኔም ጨርሻለሁ እሱ እንደሆነ ለእኔ እኔም እሱም ያውቃልና አሁን አብረን ኖረን ወደፊት ሰርጋችን ብናደርግ እንዴት ነው ይቻላሉ አለችኝ። በደንብ ይቻላል አልኳት። ሪሊ አለች። ምን ነው አልኳት። በቸርች ማድረግ ይቻላል? ለምን ነው በቸርች የምታደርገው አልኳት። አንቺ እኮ የፈለግሽው ሰርግ ነው። ሆቴል ማድረግ ትችያለሽ፣ መናፈሻ ማረግቻለሽ ፎቶ አይደለም መነሳት የምትፈልጊው? ከሀያ ዓመት በኋላም እኮ አግብቶ ሰዎች ሊያደርጉ ይችላሉ። ዩ ካን ዱ ኢት። ቸርች ማን እንደሚያደርግ ታውቂያለሽ? እግዚአብሔር ዳረኝ የሚል ሰው ብቻ ነው። እግዚአብሔር አንተ ዳረኝ የሚል ሰው ነው ቸርች የሚያገባው። ራስሽን ከዳርሽ በኋላ የምን ድራማ ነው ቸርች የምትሰሪው አልኳት። በቃኝ ገባኝ ገባኝ አለች። እግዚአብሔር እንዲድርሽ ከፈለግሽ እግዚአብሔር ይዳርሽ፣ ራስሽን ከዳርሽ በኋላ ግን የቬሎውን ድራማ የትም ማድረግ ቻለሽ አልኳት። እኛም መጠን ኬክ እንበላለ፣ ምን ችግር አለ? ማን ይዳራቸው? እግዚአብሔር ይዳረ። እነዚህ ቅዱስ ስርዓቶች የዳኑ ሰዎች ግራቲቲዩድ ተሞልተው በምስጋና መንፈስ ተሞልተው ጌታ ኢየሱስ ክርስቶስን የሚያስቡበት ነው። ማስበው ቦታ ጌታ በልቤ ስፍራ ሳይኖረው የዋለው ውለታ ሳይገባኝ እንዴት ነው ጌታን የማመልከው? እንዴት ነው ማስበው? እንዴት አስበዋለሁ? እግዚአብሔር ይህን እንድናስተውል ይርዳን። ክብር ለእግዚአብሔር ይሁን። ስለዚህ የጌታ ኢየሱስ ክርስቶስ መታሰቢያ የሚነግረንን በጣም መሰረታዊ የሆኑ ነገሮች እንመልከት። በአንደኛ ቆሮንቶስ ላይ የሚሰጠውን ማስጠንቀቂያ አብረን እንይ። በዚያ ላይ የሚናገረው ኮንቴክስቹዋላይዝድ የሆነ ነገር በጣም ሲሪየስ ነገር ነው። የጌታ ራት በባህሪው ሲወሰድ አንዳንድ ሰዎች ጥያቄ ጠይቀውኛል ከዚህ በፊት እና ከዚህ ቤተክርስቲያንም ውጪ ያሉ ሰዎች እና የጌታ ራትን በህብረት በየቤታችን መውሰድ እንችላለን ወይ የሚል ጥያቄ አለ። አይወሰድም። የጌታ ራት በቤተ ክርስቲያን ውስጥ የሚወሰድ ስርዓት ነው። የጌታ ራት ሰዎች ተሰብስበው የሚወስዱት ነው። ስለዚህ በቤተ ክርስቲያን ውስጥ የሚደረግ ለቸርች የተሰጠ ስርዓት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ጌታ ሐዋርያቱን ሰብስቦ ይህን ሲሰጣቸው በቅብብሎሽ ለሁሉም እንዲያስተላልፉት አድርጎ ነው የሰጣቸው። ጳውሎስ በዚህ አንደኛ ቆሮንቶስ 11 ላይ እንደዚህ የሚል ቃል ይናገራል። ዩሲ ቁጥር 23 ላይ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ምን አርጋለሁ? ተቀብያለሁ። ከጌታ ተቀብያለሁ በቤቴ ያረጋለሁ የሚል ሰው አለ? ለቤተ ክርስቲያን ነው እግዚአብሔር ይሄን የሰጠው። በቤተ ክርስቲያን ነው ይሄ ነገር የሚደረገው። ከጌታ ያልተቀበለ ሰው ሁሉ ተነስቶ በራሱ ይሄንን ማድረግ አይችልም። ከጌታ ተቀብያለሁ። ለማን ነው የሰጠው ጳውሎስ? ለእናንተ ነው የሚለው። ለእያንዳንዱ በየግሉና በየማህበሩ ለሚሰበሰብ ሰው አይደለም የሰጠው፣ ለቸርች ነው የሰጠው። ለእናንተ ደግሞ አሳልፌ የሰጠሁትን ይላል። ሐዋርያዊ አደራ ነው የሰጠው ጌታ። ይህንን ሐዋርያዊ አደራ ለቤተ ክርስቲያን ነው ጳውሎስ ሲሰጥ የምናየው፣ ለእናንተ ደግሞ አሳልፌ የሰጠሁትን። ስለዚህ የጌታ ራት በቤተ ክርስቲያን የሚካሄድ የጌታ ማዕድ ነው። ክብር ለእግዚአብሔር ይሁን። ለምን? ተመልከቱት ምዕራፍ 11 ላይ አያችሁት? የምትበሉበት ቤት የላችሁም? ምን ይላል? ሰው በቤቱ የሚበላውን ነገር ሲናገር ቁጥር 21 ላይ በመብላት ጊዜ ያንዳንዱ የራሱን እራት ይበላል። አንዱ ይራባል፣ አንዱ ይሰክራል። ይሄ የመብላት ጉዳይ አይደለም። ይሄ ዲፍረንት የሆነ ነገር ነው። ከጌታ የተቀበልነው ቅዱስ ስርዓት ነው። የጌታ መታሰቢያ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄን የጌታ መታሰቢያ ክርስቲያኖች ሲወስዱ፣ ይሄንን ብዙ ትምህርት የሚያስፈልገው ነው፣ ግን አጠር ባለ ሁኔታ ነው ዛሬ የምናገረው። ምዕራፍ 11 ቁጥር 13 ነገር ግን በምትሰበሰቡበት ጊዜ ይላል። ተሰብስበው የሚወሰድ ነገር ነው። እና እነዚህ የቆሮንቶስ ክርስቲያኖች ተሰብስበው የጌታን እራት ሲወስዱ የምትወስዱት የጌታ እራት አይደለም ይላቸዋል። ተሰብስበዋል። የጌታ እራትም የሚሉትም አለ፣ ግን የምትወስዱት የጌታ እራት አይደለም ይላል። ተሰብስበው ጌታ የሰጣቸው ለእናንተ አሳልፌ የሰጠሁት ጳውሎስ ሐዋርያ የሰጣቸውን ተሰብስበው የሚወስዱትን ይህንን የጌታ እራት የጌታ እራት አይደለም የምትወስዱት ይላቸዋል። ቁጥር 20 ተመልከቱት። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። ምንድን ነው የጌታ እራት? የነበረውን የጌታ እራት ያላደረገው ምንድን ነው? ቀደም ሳስተመር የነበረው ነገር እዚ ላይ አንድ ነገር ላክልበት እንደማስረጃም ይሆናል። ጳውሎስ የጌታ ራት ሲጸልይ ህብስቱ ወደ ጌታ ስጋነት ጽዋው ወደ ጌታ ደምነት ተለውጧል ብሎ ቢያምን ኖሮ እንዴት ነው ቅዱሳኑ ካላቸው ነገር የተነሳ የጌታ ራት አይደለም ብሎ የሚለው? የተለወጠውን እንዳልተለወጠ እንዴት ይናገራል? የመለወጥ ነገር እንደሌለ ነው ምናየው። የጌታ ራት አማኞች አምነው በመውሰዳቸው ላይ የሚመሰረት አማኞች በህብረት ሆነው በመውሰዳቸው ላይ የተመሰረተ ቅዱስ ስርዓት ነው እንጂ ጽዋውም ሆነ ህብስቱ ወደ ጌታ ስጋነት ተለውጧል ተብሎ የሚባል ነገር የለውም። ይሄ አንዱ እንደውም እንደማስረጃ ሊታይ የሚችል ነው። ምንድነው ታዲያ ጳውሎስ ተሰብስበው የጌታ ራትም ጌታ የሰጠውን አደራ እንደሰጣቸው ሊወስዱ ተሰብስበው በምትሰበሰቡበት ጊዜ የጌታ ራት አይደለም ተወስዱት ይላቸዋል። ለምንድነው? ምክንያቱን ማወቅ አለብን። ምንድነው በመካከላቸው ያለው? ቁጥር 18 በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ ምን አለ ይላል? መለያየት እንዳለ ሰማለውና በአንድ በኩልም አምናለሁ። መለያየት በብዙ ምክንያቶች በቤተክርስቲያን ሊኖሩ ይችላሉ። እና ሰዎች ሁሉ ጊዜ በአስተሳሰብ አንድ አይደሉም። እና አንዳንድ ጊዜ አስተሳሰቦቻችን የሚያለያዩ ነገሮች ስር ሰደድ የሆነ ባህሪ ኖራቸው መቀባበልን እና ወንድማማችነትን እህትማማችነትን ሊያጠፋ የሚችል ነገር ሊኖር ይችላል። እና እንደዚህ ያለ ነገር በሚኖርበት ጊዜ ህብረት አለ ማለት አይቻልም። የጌታ ማዕድ በህብረት የሚወሰድ ነው እንጂ በግል የሚወሰድ አይደለም። እኔ በግሌ ነው የምወስደው ብዬ የምወስደው አይደለም፣ በህብረት ነው የሚወሰደው። የተሰጠው ለህብረት ነው፣ የህብረት ማዕድ ነው። ህብረት በሌለበት ጊዜ፣ ህብረት አንድነት በሌለበት ጊዜ የጌታ ራት የጌታ ራት አይደለም። ሰው ቢወስደው ፍርድ አለበት። ህመም እዚህ ቦታ ላይ ተመልከቱት። በማይገባ ሁኔታ ራሱን ሳይመረምር አንድ ሰው ይሄ የጌታ ራት የህብረት ማዕድ መሆኑን አምኖ የማይወስድ ሰው ምን አይነት ችግር እንደሚመጣበት ትመለከታላችሁ። ቁጥር 30 የደከመ የታመመ መንፈሳዊ ድካም በህይወታችን የጤንነት መዛባት አለ እድሜም የመሞትም ነገር ይመጣል። እንደ ድፍረታችንና እንደ ብሪታችን ቅጣት የጌታ ቅጣት ሊያመጣብን ይችላል። ስለዚህ ጌታ ራት ሲወሰድ በጣም ወሳኝ የሆነው ጌታችን የመታሰቢያ ከሰጠበት ጊዜ ጀምሮ ወሳኝ የሆነው ክራይቴሪያ ቅዱሳን ህብረታቸውን መጠበቅ አለባቸው። የህብረት ማዕድ ነው። ክብር ለእግዚአብሔር። በሀገራችን ሰዎች እንኳን በጥንት ዘመን ትታችሁ አብረን በልተን ይላሉ። አብረን በልተን የሚሉት እንጀራ የጌታን ራት አይደለም። አብረን በልተን ድማድ ቆርሰን ይላሉ። ህብረት በሌለበት መንገድ መውሰድ ትክክል አይደለም። ሰዎች ከሰዎች ጋር ያላቸው ችግሮቻቸውን በይቅርታ መወጣት አለባቸው። ይቅርታ በጣም ወሳኝ ነው። ቤተክርስቲያን ይቅር በማይል ልቦና ሰዎችን በደላቸውን ይቅር በማንልበት ሁኔታ ይቅርታን መቀበልን ይቅርታ ማድረግን የማንፈልግ ከሆንን የማዕዱ ተካፋዮች መሆን አንችልም። ማዕዱን ማዕድ አናረገውም፣ እናበላሸዋለን። እግዚአብሔር ደግሞ ይሄን ያህል ሊፈርድብን ይችላል። ስለዚህ ጌታ ማዕድ በህብረት የሚወሰድ በመንፈስ አንድነት የሚወሰድ ነው። የቆሮንቶስ ቤተ ክርስቲያን በመካከላቸው ህብረታቸውን ህብረት እንዳደረጉት ያደረገው ምንድን ነው? ያላቸው ክርስቲያኖች አሉ፣ የሌላቸው አሉ። ድሃ ክርስቲያን አለ፣ ሀብታም ክርስቲያን አለ። ጥሩ ምግብ ከቤቱ የሚያመጣለ እንደ ያለውን የቢጤውን የሚያመጣለ። እነዚህ ክርስቲያኖች የጌታን ራት በዚያን ዘመን ሲወስዱ እንደዚህ አይደለም የሚወሰደው። ባይዘወይ ማዕድ ላይ ነው የሚቀመጡት። ማዕድ ነው ራት ነው የሚበሉት፣ ራት ነው የሚበሉት። እና በዚያን ጊዜ በሚወስዱበት ጊዜ ያላቸው ክርስቲያኖች ከየቤታቸው ይዘው የመጡት ምግብ ካላቸው ጋር የሌላቸው መቀመጥ ይፈራሉ። እና እነዚህ ያላቸው ቀደም ብለው መጥተው የሌላቸውን እንደው አሸር ባሸር ከመብላት እነዚህ ያላቸው ተሰብስበው አንድ ግሩፕ ፈጥረው ይበላሉ። የሌላቸው መተው ከነሱ ጋራ ማዕድ ላይ መቀመጥ ይፈሩና ኮርነር ላይ ይቀመጣሉ ራቅ ይላሉ። ጳውሎስ ይሄንን አይቶ ነው ይሄን የጻፈው። ስለዚህ ክርስቲያኖች በቤተ ክርስቲያኑ ሰዎችን ማንቀበልበት በዘር ሊሆን ይችላል፣ በፖለቲካ ሊሆን ይችላል፣ በጥላቻና በቂም በበቀል ሊሆን ይችላል። የፈለገ አጀንዳ ይሁን ሰዎችን የማይቀበል ልብ ካለን ትክክል አይደለም። የጌታን እራት የጌታ እራት አያደርገው። ይሄ የእግዚአብሔር ቃል የሚያስተምረው ነው። ስለዚህ የጌታ እራት የሚወስድ ሰው ሁሉ የመንፈስ አንድነትን እና እህትማማችነትን ቤተ ክርስቶሳዊ አካልነትን መጠበቅ አለበት። እግዚአብሔር ስም የተባረከ ይሁን። በሁለት ሰዎች መካከል እንደዚህ ያለ ችግር ሲኖር፣ በቤተሰብ መካከል ችግር ሲኖር፣ በቤተ ክርስቲያን ውስጥ ችግር ያመጣል። እነዚህ ያሉ አይነት ችግሮች እንዴት መፈታት እንዳለባቸው እግዚአብሔር ቢረዳን ወደፊት ልንማር እንችላለን። ነገር ግን ሰዎች ችግራቸውን ሁልጊዜ እርቅን፣ ሰላምን እና ሪሌሽንሺፕን በሚያድስ መልክ መደረግ አለበት። ፍቅርን፣ አንድነትን፣ የነበረ ወዳጅነትን በማያድስ መልክ የሚደረግ ነገር በሙሉ ትክክል አይደለም። በኮርት ፍቅር የለም። የአሜሪካን የኮርት ሾው አይታችሁ እንደሆነ ከኮርት ሲወጡ በሁለት በር ነው ሰዎች የሚወጡት አይደለም? የተፈረደበትና የተፈረደላቸው እና ኢንተርቪው ሲደረጉ እንኳን ደስ ያለህም አይባባሉ። ለምን? በኮርት ፍቅር የለም። ሰዎች በመካሰስ እርቅ ሊመጣ ፈጽሞ አይችልም፣ በመወቃቀስ እንጂ። መውቀስ የመንፈስ ቅዱስ ስራ ነው፣ መክሰስ የሰይጣን ስራ ነው። ስለዚህ በምንም አይነት የክስ መንፈስ ባለበት ሁኔታ ሰላምና ፍቅር በቤተ ክርስቲያን ሊመጣ አይችልም። ሁልጊዜ መወቃቀስ ሚስጥር አለው። በመጽሐፍ ቅዱስ ውስጥ ያለ መወቃቀስ እና አንዳንድ ሰዎች እውነት ይውጣ፣ እውነት ጋህድ ይውጣ፣ እውነት ይላሉ። ሊስን እንደዚህ ያለ አሰራር ሰይጣናዊ የሆነ መንፈስ ከበስተጀርባው ሊኖርበት ይችላል። በእውነት ብዙ ሰዎች ይሞታሉ። ጌታ ኢየሱስ ጸጋና እውነት ተሞልቶ ነው የመጣው። ጸጋ ያልተሞላ እውነት ጤናማ አይደለም። ስለዚህ መጽሐፍ ቅዱስ ሲወቃቀሱ በወላይታ ቤተ ክርስቲያን 480 ማንሱ ሎካል ቸርቾች ተከፋፍለው ነበር። በቃለ ሕይወት ቤተ ክርስቲያን ያንን እነዛ አካባቢ ሪጅን ያሉትን አገልጋዮች ለማስማማት ሁለት ቦታ ነው የተከፈለው ቤተ ክርስቲያኑ። የአንዱ ወገን ደጋፊ በዚህ፣ የሌላ ወገን ደጋፊ። የሚገርማችሁ ሁለቱም ክፍል አገልግሎት በየአመቱ ይጠሩኛል፣ አገለግላለሁ። እኔ ቃለ ሕይወት ቤተ ክርስቲያን ቤተ እምነት አባል አይደለሁም። ነገር ግን በአንድ ወቅት በጠሩኝ ጊዜ አንድ ወንድም ቤት ነበረ ማድረው ሳስተምር፣ ሌሊት እግዚአብሔር ትንቢታዊ መልክ ያለው መልእክት ሰጠኝ። ሌሊት ከመኝታ የተነስቼ ሳሎን ቤት ውስጥ ስጸልይ ነበር። እየጸለይኩኝ የይቅርታ ትርፌ ገንዘቤ ምንድን ነው የሚል መልእክት ርዕስ ነው ሰጥቶኝ የተሞላሁት። በኃይለኛ መንፈስ ተሞልቼ በልሳን እየጸለይኩ ያን መልእክት በማቴዎስ 15 ውስጥ እንዳላይቼ በልሳን እየጸለይኩ ነው የጻፍኩት። እጅግ በጣም ብርቱ መልእክት ነው። እኔ እዛ ቤተ ክርስቲያን ውስጥ ያለውን ችግር እንዲሁ መላየት እንዳለ ሰማለሁ እንጂ ጉዳዩን የነገረኝ ሰው ማቀው ነገር የለም። እና እዛ ቆሜ እግዚአብሔርን ቃል ሳገለግል ላስረዳችሁ አልችልም። ብረት የሚሰብር ቃል ነው። የይቅርታ ትርፌ ገንዘቤ ምንድን ነው የሚል ነው። በዳይና ተበዳዮች ሲነጋገሩ መጽሐፍ ቅዱስ የሚነግረን ማቴዎስ 18ን አውጥታችሁ ስትመለከቱት የሚናገረው ማቴዎስ 18 ምንድን ነው የሚናገረው? ወንድምህ ቢበድልህ አንተና እርሱ ሆናችሁ ምን አርገው? ብቻችሁን ሆናችሁ ምን አርገው? ውቀሰው። ይሄንን ነገር ፕራክቲስ ማድረግን መልመድ አለብን፣ በጣም መልመድ አለብን። ውቀሰው ይላል። ወመውቀስ ምንድን ነው? የሚወቅስ ሰው ምን አይነት ሰው ነው? በዚህ ላይ የሚጠቀማቸውን ቋንቋዎች ቤተ ክርስቲያን ውስጥ አንድ ሰው ቢበድልህ አይልም፣ ወንድምህ ነው የሚለው። ወንድም ሲበድል ወንድምነት ይጠፋል። እህት ስትበድል እህትነት ይጠፋል። ወንድምህ ቢበድልህ አንተ እና እርሱ ብቻችሁን ሆናችሁ ምን አርገው ውቀሰው ይላል። ቢሰማ ወንድምህን ምን አረከው? የይቅርታ ትርፌ ገንዘቤ ምንድን ነው? መልስ ምንነግረኛል? የይቅርታ ትርፌ ገንዘቤ ምንድን ነው? መልሱ እዚህ ላይ አለ። ምን ይላል? ወንድምህን ምን ማረግ? ገንዘብ ማረግ ነው። ስለዚህ ገንዘብ የማድረግ ሚሽን የሌለው ነገር at any time ክርስቲያኖች እጃችንን ማግባት የለብን። እኔ ሰዎች ብዙ ጊዜ እንት ሲሉ ገንዘብ የሚያደርግ ሚሽን ያለው ነገር ካለ ለአገልጋይ ይመቻል፣ ለቤተ ክርስቲያን ይመቻል፣ ለአስታራቂዎች ይመቻል። ሰዎች ላስታርቅ አንድ ጊዜ ሰዎች ቤት ይሄዳሉ ባልና ሚስቶች። እና አንድ ጊዜ አንድ ሰዎች ቤት ገባውና ባልየው በጣም ይከሳል ሴትዮዋን። እና እኔ ይቅርታ አርግልኝ አልኩት። እና አንድ ነገር ልንገር፣ እኔ እዚህ የመጣሁት እንደ ፓስተር እንደ አገልጋይ ነው። ምትናገርበት መንፈስ ክስ ስላለው ለደቂቃም እዚህ መቀመጥ አልችልም። በእግዚአብሔር ቃል መሰረት መኖር ትፈልጋለህ ወይ? እንደ እግዚአብሔር ቃል አልኩት። ማትፈልግ ከሆነ ንገረኝ፣ አሁን በዚህ ሰዓት ነው ወጣለሁ አልኩት። ሊትራሊ ነው ወጣለሁ። ምክንያቱም እኔ የእግዚአብሔር ቃል አገልጋይ ነኝ እንጂ እነዚህን ነገሮች ማስተናገድ እኔ አልችልም። ስለዚህ ትፈልጋለህ አልኩት። እንደ እግዚአብሔር ቃል ነገሮች እንዲያዙ ትፈልጋለህ አልኩት። እንደ እግዚአብሔር ቃል እንዲሆን ይፈልጋል። እንግዲህ ክስህን አቁም። ወቀሳ ነው። ወቀሳ የሚወቅስ ማን ነው? መውቀስ የሚችል ወንድምን ወይም እህትን ገንዘብ የሚያረግ ነው። ለምንድን ነው ገንዘብ ማረግ የሚፈልገው? ወንድምን በማጣት ወይም እህትን በማጣት ጉዳት አለኝ፣ እህቴን አጥቻለሁ የሚል ነገር ነው። የቤተ ክርስቲያን ህብረት በክርስቶስ ደም የተገኘ ህብረት ነው። በቤተሰብነት፣ በጓደኝነት፣ በቡድን፣ በመዋደድ፣ በጾታ፣ በተለያየ ነገር የተገኘ አይደለም። በክርስቶስ ደም የተገኘውን ህብረት ክርስቲያኖች ሲጠብቁ በክርስቶስ ደም የሚጠበቅ ህብረት ነው ብለን ብዙ ጊዜ ተመረናል። አንደኛ ዮሐንስን ስናጠና ወደዚህ ህብረት ስንገባ፣ ስለ ህይወት ቃል ሰምተን ስንገባ ወደ ብርሃን ህብረት ነው የምንገባው። ያ ህብረት የሚጠበቀው በምንድን ነው? በክርስቶስ ደም ነው የሚጠበቀው። ክብር ለእግዚአብሔር ይሁን። የጌታ ኢየሱስ ክርስቶስ ደም የሚጠበቀው ህብረት ነው። ለምን ይሰራል የጌታ ኢየሱስ ክርስቶስ ደም? ከሳሻችን ዲያብሎስ መልስ ይመለስለታል በደሙ። ሃሌሉያ! በደሙ መልስ ይመለስለታል። እህቴ በድላኝ ከሆነ፣ ወንድሜ በድሎኝ ከሆነ የወንድሜን ችግር ሊያስወግድ የሚችል የኢየሱስ ደም አለ። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። ደሙ ይጠብቃል። አጥፍቼ አጉድዬ በድዬ ከሆነ ምንድነው ጣጣው? እኔ አልሰቀልም፣ የተሰቀለልኝ ጌታ አለ። ክብር ለእግዚአብሔር ይሁን። የበደለኝን ሰው ማሳቀል፣ የበደለንን ሰው ዋጋ ማሳጣት፣ የበደለ የተባለውን ሰው ዩዝለስ ማድረግ፣ በደለኛነትን ማግነን በምንም ተአምር እርቅ አመጣም። መርዝ፣ የዲያብሎስ መርዝ አለበት እዛ ውስጥ። ስለዚህ እርቅ የሚመጣው በወቀሳ ነው። ወቀሳው ምን ላይ ነው የተመሰረተው? አንተን ወንድሜን አጥቻለሁ፣ እህቴን አጥቼሻለሁ መባባል መኖር አለበት። ይሄ መንፈስ መጠበቅ አለበት። በዚህ ጊዜ ቤተክርስቲያን ህብረት ምን ይሆናል? ይጠበቃል። ሰዎች እንትን ይላሉ። እነዛ ሰዎች የቤተ ክርስቲያን መሪዎች የሚካሰሱ ሰዎች ነበሩ። እኔ አላቅም ነበር። ንስሐ ካልገባ አንደኛውን ግሩፕ ንስሐ መግባት አለበት። ማን አንተ ንስሐ መታስገባኝ? ንስሐ መግባት አለበት። በዚህ ካሰሱ ነበር። እርቁ መሆን ያልቻለው ቸርቾቹ እንዱ እንደተከፋፈሉ የሚታመሱት፣ ህዝቡ ይዋደዳል፣ ነገር ግን መበላላቱ በመሪዎች መካከል ያለ እዛ አገልጋዮቹ በእውነት ነው መነግራቸው። አንድ ወንድም እዚህ ሀገር አለ፣ እንደዚህ ያለ ጠንካራ መልእክት በህይወቴ ሰምቼ አላቅም አለ። እብሪታቸው፣ በውስጣቸው ያለውን አሮጋንስ፣ ራሳቸውን እያጸደቁ ሌላውን የሚኮኑኑበትን መራራ ነገራቸውን፣ ድምጥ ማጡን የሚያጠፋ የእግዚአብሔር ቃል መጣ። ክብር ለእግዚአብሔር ይሁን።